የአሜሪካ ድምፅ ሬዲዮ ጣቢያ ነው። ይህ በስቶኮልም ከተማ የሚገኘው የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። በስቶኮልም ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ በኢትዮጵያ ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ሰላም ጤና ይስጥልኝ የኢትዮጵያ ድምጽ ሬዲዮ ተከታታዮች ሳምንታዊ የቀጥታ ሬዲዮ ስርጭታችንን አሁን ጀምረናል። እንግዲህ በዛሬ ፕሮግራማችን ለየት የሚያደርገው በአል በአል የሚሸቱ ጡም ዜማዎችን ወደ እናንተ ማቅረብ ይሆናል። ከዛም በመቀጠል ደግሞ የጥምቀት በዓል ታሪካዊ አመጣጥን በተመለከተ የመዝናኛ ፕሮግራም አቅራቢያችን ብሩክ በረከት በሚገባ አብራርቶታልና ዝግጅቱን አጠናክሮ ጨርሷል። እሱን ወደ እናንተ እናቀርባለን። ከዛ በመቀጠል ደግሞ ከሀገር ቤት የጥምቀት በዓል አከባበር ምን ይመስላል የሚለውን ሀገር ቤት ካሉ ሰዎች ጋራ በቀጥታ የስልክ ግንኙነት ወደ እናንተ ፕሮግራሙን አስተላልፋለን። ከዛ በመቀጠል እዚሁ ስቱዲዮ ምን ገኘው የስቱዲዮአችን ቴክኒሻን መብራቱ እንዲሁም አህመድ አንድ ላይ ሆነን ጥምቀት በዓል ምን ይመስላል እንደው ትዝታዎች ካሉን ያንን ትዝታ በጋራ እንወያያለን። እናንተም በስልክ መስመራችን ላይ በመገኘት ለዘመድ ወዳጆቻችሁ እንኳን አደረሳችሁ መልእክቶችን ማስተላለፍ ትችላላችሁ።
እንዲሁም እንኳን አደረሳችሁ ብትሉ ደስ ይለናል።
ለማንኛውም ለመላው የክርስትና እምነት ተከታዮች እንኳን ለጥምቀት በዓል በሰላም አደረሳችሁ እንላለን።
ያ እንግዲህ የዘውዱ ኪሰም በጥብጥ ብሏል። ምንድነው ሎሚ ነው?
ሎሚ የለም። እንግዲህ አሁን እንግዲህ የቪትስ መኪና ቁልፍ ነው የሚወረወረው ተብሏል አዲስ አበባ ውስጥ። እንግዲህ ለዚህ ሬዲ የቪትስ መኪና ቁልፍ ቪትስ መኪና ነው። ስለዚህ አዎ አንተ ለዚህ ነው ባሉን አሳልፈ ምን ይፈልከው ማለት
እንግዲህ
እንግዲህ ሴቶች በአብዛኛው የለም እንግዲህ እንትኑ ምንድነው ሎሚው ከእንቁላል ዋጋ በላይ ሆኗል ይያሉ ነው። ስለዚህ
ያ በሎሚው
ዘነሱ ግዜ በብር 20 ነበር። ታውቃ ይሻላል።
ያው ባህላዊ ጥምቀትም ሲመጣ ያው ደምቆና ጎልቶ የሚታየው ከሃይማኖታዊ ተፊትም በአለም በላይ ደግሞ ባህላዊ ያገላለጹና ባህላዊ እንትኑ ደመቅ ያለ ነው። በተለይ በኢትዮጵያ የገጠራማው አካባቢ ወጣቶች ወደ ትዳር ጎዳና ሚደረደሩበት የመጀመሪያ ቲኬት የሚቆርጡባት ቀነችና በተለየ መንገድ ይከበራል። አው ሚከጅላትን አው ሚወዳትን ሚከጅላትን ወጣት ሎሚ ያመጣና በሎሚ ይመታታል። እንደዛ ነው ምልክት መስጠት።
አው የመተጫጨትም አንደኛው ቦታ እሱ ነው። ምክንያቱም በእኛ ገጠራማ አካባቢ ባህል ያው በሰብን ማክበር አለ። እንደ ከተማው ትንሽ ወጣ ያሉ ነገሮች አይኖሩም። ወንና ሴት እንደ ተገናኝተው ሻይ ቡና የሚባባሉበት ወይ ሊገናኙበት ነገር የለም። ያው በዓልን እና ገበያን ተገና አድርገው ነው ብዙ ጊዜ የሚወጡትና በዚህ ማጋጣሚ የተሳሰቡ የተያዩ የተዋደዱ ሰዎች አይናቸውን የሚገልጹበት ሐሳባቸውን የሚናገሩበት ጊዜ ነው። አዎ በሚገባው
በነገራችን ላይ እንዳዩ ታገላችሁ ፌስቡክ ላይ ሰሞኑን የጥምቀትን እንትን በማለት ሎሚ ነው የሚወረወረው ብላችኋል አይደል?
አንዱ መትረየስ ወይንም ደግሞ ይሄ አውቶማቲክ መሳሪያ ላይ ሎሚ ደርድሮ አስገብቶ ልክ እንደዝናር እንዲያነጣጥረ ዛሬ አታመልጭኝም ሊተኩስ እኮ ነው በመትረየስ ሎሚውን ሊተኩስ ዛሬ አታመልጭኝም የሚል አይቻለሁኝና የሚያስቅ ነው። ኤኒዌይ የፈጠራ እንትን ነው የውሉ ደስ የሚለው ኢትዮጵያኖች በእንደዚህ በህይወት እንትን ላይ ፈጠራ አላችሁ። ምክንያቱም ህይወት ከባድ ተሆን ነበር ሰው እየቀለደ ያሾፈ እየተዝናና እንትን ባል ኖሮ ህይወት ላይፍ ከባድ ነች በዛ ላይ ትጨክን ነበር
ይባላል። አዎ እነት ነው። ኢቨን እዚሁ ከጥምቀት በዓልም ሳንወጣ ያው የኛው የሬዲዮራችን ያባል ባራክ በሚገባው ሁኔታ ያዘጋጀው ዝግጅትም አለ። ግን ሆኖም ቢሆን ይችሎሚ ከተነሳቸው ቡኬ ማረግ ነው የኔ ነች ነው። ከዛ በኋላ ያለ ጎረምሳ ደፍሮ ከነካ ጸቡ ከዛኛው ጋር
እንደገና ቆይ
ቀድሞ ደረቷን የመጣት ያው የከንፈር ወዳጅ ሚወዳት ሚከጅላት ነው። ለጓደኞቹም በእንግዲህ በሚስጥር እቺ የኔ ነች ነው።
አዎ ተጨማሪ ሎሚ ማስተናገዳችንም ማለት ነው።
አችልም ታይዛለች በቃ።
ግን ትናንትና የቀልድ ይሁን እውነት ይሁን አላውቅም ፌስቡክ ላይ ፊልም ነው ያየሁት አንዱ ወርውሮ የውሸት ይሁን የእውነት ይሁን አይኔን መታኝ ብላ ኡ ከተማ ውስጥ አገር ታቀልታለች። አይኔን ነው የመታኝ። እሱ ደግሞ እንዴ እኔ ደረትሽን ነው የመታሁት ከመቼ ወዲህ አይን ወደ ታች ወረደ እያለ ይጨቃጨቃል። ሰው ሁሉ ይከበዋል ከተማከል። እንዴት አባክህ የሴት ልጅ ትመታለህ ይላል። አረ እኔ ደረቷን ነው የመታሁት እሷ ደግሞ አይኗን ይዛ ኡ እና ሰው እንትን ይሰበሰባል ይሄን አይቻለው
እና አንድ ፕሮግራም አለ በዚህ ዙሪያ እንደዚህ ሰዎችን እንዴት ይረዳሉ የሚል ፕሮግራም አይነት አለ በቲቪ እንትም ይቀርብ ካሜራ ተዘጋጅቶ ምናምን አንድ ሰው ጉዳት እንደደረሰበት ይሆነ እንደዚህ የሚሰሩት ነገር አለና ለማስተማር ምን ያህል በጎነት አለው ሰው
ማለት በጣም ጥሩ ነው እንደሱ ከሆነ ግን ልጁም እኔ እንደው ጨክኖ የሴት ልጅ ማነው የሴት ልጅ ይመታል ይያል ገምትም
አይ እንግዲህ ያው እንደ ጨዋታ እንደዚሁ አነሳ ነው እንጂ ደሞ ተመልሰን አዲስ አበባን በሚኖርን የስልክ ግንኙነት ጃል ሚዳስ ምን ይመስላል አዲስ አበባ ሲባል አከባበር ከኢትዮጵያ ካላት የባህላዊ ይዘት ሁኔታ ምን ያክል ወጣለች ወይስ ባህሉን አስጠብቆ በሚል ደረጃ ያለው በተለይ እዚህ ከነበሩ ብዙ አመት ከቆዩ የሪዱናችን ተባባሪዎችና አባሎች ጋርም ምናረጋው ቆይታ ምናባዊ ገጽታ ምናባዊ ስዕል ይሰጡናል ብለን እናስባለን አድማጮቻችን እንግዲህ ከዚህ ግጭታችን ፍጻሜ ድረስ አብራችሁን ቆዩ ግብዣችን ነው
ሰላም ጤና ይስጥልን የኢትዮጵያ ድምጽ ሬዲዮ አድማጮች እንዲሁም ለክርስትና እምነት ተከታዮች እንኳን ለጥምቀት በዓል በሰላም አደረሳችሁ ይያልን የጥምቀት በዓል ታሪካዊ አመጣጥን ከእምነት አንጻር ለማየት እንሞክራለን ከፕሮግራማችን ጋር አብራችሁን ቆዩ። የጥምቀት በዓል አመጣጥና አከባበር። የጥምቀት በዓል ባህር ጥምቀት ታሪካዊ አመጣጥ። ለጥምቀት በዓል ባህረ ጥምቀት ታሪካዊ አመጣጥ መነሻ የሚሆንና በዋነኛነት የክርስቶስ ከገሊላ ወደ ዮርዳኖስ መሄድ ሆኖ ቅድመ በዓል ኤጲፋንያ ከመገለጥ በዓል በፊት እስራኤላውያን በብሉይ ኪዳን ወንዝ ወርደው ያን ጥላ አስጥለው ዳስ ሰርተው የመልካም ዛፍ ፍሬና የለመለመ ቅርንጫፍ ወስደው እያንዳንዱ አቅሙ የሚፈቅድለትን ስጦታ እየሰጠ በዓለ መጸለትን ወይም የዳስ በዓልን በእግዚአብሔር ወደ መረጠው ስፍራ በመሄድ አባቶቻችንን ባህር ከፍለህ ደመና ጋር ያሻገርካቸው አምላክ አንተ ነህ በማለት የተቀደሰ ጉባኤ በማድረግ በዓሉን ያከብሩ ነበር። በኢያሱ የምስፍናን ዘመንም የእግዚአብሔርን የቃል ኪዳን ታቦት የተሸከሙት ካህናት እግሮች በውሃ ዳር ሲጠልቁ ወይም ወደ ውሃ ሲገቡ ከላይ የሚወርደው ውሃ ቆሞ እስራኤል ዮርዳኖስን በደረቅ እንደተሻገሩና የእግዚአብሔር እጅ ጠንካራ እንደሆነች ወደፊት የሚነሳው ትውልድ እንዲያውቅ ከማድረግ ጋር በወንዝ ላይ የተደረጉትን ተአምራት የሚገልጽ የዘላለም መታሰቢያ ወይም ምልክት እንደነበራቸው በመጽሐፈ ኢያሱ ተጽፏል። የአርማውያን ቤተሰቦች አይሁድ ለመሆንና ሕገ ኦሪትን ለመጠበቅ ፈቃደኞች በሚሆኑበት ጊዜ ወንዶች የሚገረዙ ሲሆን አይሁድ በመንጻት ፍራት በውሃ ታጥበው ከርኩሰታቸው እንደሚነጹ ሁሉ መላው ያዛብ ቤተሰብም ከአርማውያንነት አኗኗራቸው በውሃ እየተጠመቁ የመንጻት ፍራት ይፈጽሙ ነበር። አበ ትግስት ኢዮብና ናማን በማይ የዮርዳኖስ ተጠምቀው ከደዌ ሥጋ ተፈውሰዋል። የህም ጥምቀት ከደዌ ነፍስ ለሚያድነውና ሀብተ መንፈስ ቅዱስ ለሚያሰጠው አማናዊ ጥምቀት ምሳሌ ነበር። ትርጓሜ ወንጌል ማቲያስ ቁጥር 3 ገጽ 98። በዚህ መልኩ በብሉይ ኪዳን እግዚአብሔር በመረጠው ስፍራ ይከበር የነበረው በዓልና ይፈጸም የነበረው ሥርዓት ጥምቀት ከነበረው ታሪካዊ አመጣጥ በተሻለ መልኩ ተመልሶ ይመረናል፣ ኃጢአታችንን በባህሩ ላይ ይጥለዋል በሚለው በነቢዩ ሚኪያስ ትንቢት መሰረት ልጅነትን በሚያስገኝ ጸጋን በሚያሰጥ ሁኔታ ተቀድሶ በጌታ ሰው መሆን ፍጹማን ቀጣይነትን አግኝቷል። ጥምቀተ ዮሐንስ ለብሉይ ኪዳን መጨረሻ ለአዲስ ኪዳን መዳረሻ የነበረው ሰማዕተ ብርሃን ቅዱስ ዮሐንስ የጌታን መንገድ አዘጋጅ፣ ጥርጊያውንም አቅኑ፣ መንግሥተ ሰማያት ቀርባለችና ንስሐ ግቡ በማለት ከእርሱ በኋላ በሚመጣው በኢየሱስ ክርስቶስ ያምኑ ዘንድ ሕዝቡን ሁሉ እያስተማረ በቢታንያ ቤተ ራቦ በማዕዶት ዮርዳኖስ ለንስሐ በውሃ ያጥምቅ እንደነበር ወንጌላውያን ተጽፏል። እግዚአብሔር ወልዶ ወደ ወተወልደ እመበእስቲ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ልጁን ላከ ከሴትም ተወለደ ተብሎ በቅዱስ ጳውሎስ እንደተጻፈው ከሦስቱ አካላት አንዱ አካል እግዚአብሔር ወልዱ በተለየ አካሉ ወደዚህ ዓለም ወጥቶ ወሰን በሌለው ፍቅር ህዝቡን ከኃጢአታቸው ያድናቸው ዘንድ ከሴት ተወለደ። የጌታችን በዮሐንስ እጅ በዮርዳኖስ ወንዝ መጠመቅ በእንግዶች ማረፊያ በቤተልሔም ምድር ኤፍራታ ከቅድስት ድንግል ማርያም ተወልዶ በግልጽ እየተመላለሰ ከቆየ በኋላ በሰላሳ ዓመቱ በዘመነ ሉቃስ ጥር 11 ቀን በዕለተ ሱሉስ በአስረኛው ሰዓት ሌሊት በዮሐንስ ይጠመቅ ዘንድ ከገሊላ ወደ ባሕረ ዮርዳኖስ ሄደ። ዮሐንስ ግን እኔ በአንተ ልጠመቅ ይገባኛል እንጂ አንተ በእኔ ልትጠመቅ አይገባ ብሎ በተከላከለ ጊዜ ጽድቅን ሁሉ እንፈጽም ዘንድ ይገባናል አለው። ጌታም ይህንን ተናግሮ ሕግን ወይም ትንቢትን ሊፈጽም የአዳኝነቱን ሥራ ሊሠራ የቤተ ክርስቲያን ራስና የአዲስ ኪዳን ሊቀ ካህናት ስለሆነ በሰላሳ ዓመቱ በማዕከለ ባሕር ቆሞ በእደ ዮሐንስ በፈለገ ዮርዳኖስ ተጠመቀ። ሲጠመቅም የሥነ ፍጥረት ገዢ ነውና የዮርዳኖስ ወንዝ ወደፊት መፍሰሱን ትቶ ወደ ኋላ ተመለሰ። ከዚሁም ጋር በእርሱ አምነው የሚጠመቁት ሁሉ ሙቀት መንፈስ ቅዱስ እንደሚያገኙ ለማረጋገጥና መለኮታዊ ኃይሉን ለመግለጥ ማየት እንደፈሉ ቅዱስ ቄርሎስ ወፋለሁ ማያት ውሃዎች ፈሉ በማለት ተናግሯል። እስመ ኦሪት በሙሴ ተወበህት ለነ ጸጋስ ወጽድቅ በኢየሱስ ክርስቶስ ሆነ። ሕግ በሙሴ ተሰጥቶ ነበር፣ ጸጋና እውነት ግን በኢየሱስ ክርስቶስ ሆነ ብሎ አርክ ምዕራዊ ቅዱስ ዮሐንስ እንደመሰከረው በጥምቀቱ ማያትን ቀድሶ እንደ ምሕረቱ መጠን ለአዲስ ልደት የሚሆነው መታጠብ ወይም መጠመቅና በመንፈስ ቅዱስ በመታደስ ሊያድነን ሥርዓተ ጥምቀትን ባርኮ ሰጠ። ይህንን መሠረት በማድረግ ከቅዱሳን ሐዋርያን ጀምሮ የነበሩትን የቤተ ክርስቲያን አባቶች ያመኑትን ሁሉ በአብ በወልድ በመንፈስ ቅዱስም በማጥመቅ ምስጢረ ጥምቀትን ይፈጽሙ ያከናውኑ ነበር። በአራተኛው መቶ ክፍለ ዘመን ከእስክንድሪያው ፓትርያርክ ከቅዱስ አታኒዮስ ኤጲስቆጶስ ሆኖ በተሾመ በአባ ሰላማ ከሳት የብርሃን መምህር በአብርሃ ወሐጽባ ዘመነ መንግሥት የክርስትና ሃይማኖት በአዋጅ መሰበኩን በበዓላት በአደባባይ መከበራቸው ተከትሎ በጃንደረባው አማካኝነት ወደ ሀገራችን የገባው ወይም የመጣው የክርስትና ሃይማኖት በቀኖና ቤተ ክርስቲያን እንዲከናወን ሥርዓት ተሰርቷል። የጥምቀት ባህር በዓል አከባበር በተለያዩ ዘመናት ሀገረ እግዚአብሔር ኢትዮጵያ ክርስቶስን ከሐዋርያት እንዲሁም ከመምህራን በተማረችው ወይም ባገኘችው ትምህርትና ቀኖና መሠረት በራሷ ቋንቋ የምትገልጠውና የምታከብረው ይህ ጥንታዊ የሆነ የጥምቀተ ባህር በዓል በአጼ ገብረ መስቀል ዘመነ መንግሥት በ530 ዓመተ ምሕረት በሀገር አቀፍ ደረጃ በሜዳና በወንዝ ዳር መከበር ተጀመረ። ኢትዮጵያዊው ሊቅ ቅዱስ ያሬድም ለባሕረ ጥምቀቱ በዓል አከባበር አጥንትን ከሚያለመልም ጣዕመ ዜማ ጋር ጥልቅ ምስጢር ያለው ማህሌት ወይም መዝሙር ደርሷል። ለምሳሌ የሚያክል ክርስቶስ በመወለዱና በመጠመቁ ዛሬ ደስታ ሆነ፣ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖረው 99 ነገደ መላእክት ትቶ የአዳምና የሔዋንን ወይም የሰው ልጅ የዕዳ ደብዳቤ ለመደምሰስ ወይም ለማጥፋት በባሕር መካከል ቆመ፣ በሰላም ተመለሰ የሚለውን በየምዕራፉ የሚባለውን የሚዘመረውን ዝማሬ ወረብ ለባሕረ ጥምቀቱ በዓል አዘጋጅቶ በእንደዚህ አይነት ማኅሌታዊ ሥርዓት ሲከበር ቆይቷል። በቤተ ክርስቲያኗ መምህራንና በእነዚህ ቅዱሳን ነገሥታት ውሳኔ አዋጅ መሠረት ሕዝቡ በከተራ ዕለት በየአካባቢው ለባሕረ ጥምቀት በተመረጠው ወንዝ ውሃውን በኅብረት በመከተር በመገደብ አካባቢውን አጽድቶ ታቦት የሚያድርበትን ቦታ አዘጋጅቶ ድንኳን ከተከለ በኋላ ታቦታት ሕጉን በዝማሬ በሆታና በልልታ አጅቦ እየወጣ የባሕረ ጥምቀት በዓል አከባበር ከዚያን ጊዜ ጀምሮ አሁን በምናከብረው ሁኔታ በተናጠል ሳይሆን በኅብረት በየዓመቱ ከጥር 10 እስከ 11 እንዲከበር ተደረገ። ክቡራትና ክቡራን የኢትዮጵያ ድምፅ ሬዲዮ አድማጮች፣ አሁንም በድጋሚ ለክርስትና እምነት ተከታዮች እንኳን ለጥምቀት በዓል አደረሳችሁ እያልን የዛሬው ዝግጅታችን ይህን ይመስል ነበር። ሳምንት በሌላ ዝግጅት እስከምንገናኝ ድረስ መልካም ሳምንት።
እንግዲህ አድማጮቻችን፣ ቀደም ሲል የጥምቀት ባህል ታሪካዊ አመጣጥን በተመለከተ በብሩክ በረከት የቀረበውን ዝግጅት ተከታትላችኋል። አሁን ደግሞ ከሃይማኖታዊ ስርዓት ውጪ ሰዎች ያው ጥምቀትን አስመልክቶ እንዴት ነው የሚያሳልፉት ወይም ከሰዎች ጋር እንዴት ነው የሚገናኙት ወይም ምን ገጠመኛላችሁ የሚለውን እንመለከታለን። አንተ በጥምቀት ባህል ጊዜ መብራቱ ዋሽንግተን ተነፋ ነበር? ሃርሞኒካ?
አይ ሃርሞኒካ ነበር ይጂ መጣለው ቢየ ነበር። ዛሬ አልተሳካል። የሆነት በአጋጣሚ ቦታ ምናምን ስቀይር የት እንዳረኩ አጣዋት እንጂ ከድሮ ጀምሮ ማተለ ሃርሞኒካ ነበርኝ።
እዛች ላይ መጥላት ግጥም ይተኖራለች።
ግጥም ሳይሆን ያውኛ በእንትን ነው መጥለው በሃርሞኒካ። ግን እሱን ተከትሎ የነበሩ ትውስታዎች አሉ። አገር ቤት ጀምሮና እጅግ በጣም ደስ የሚሉ ገጠመኞች ጊዜዎችም ነበሩና ምናልባት አዲስ አበባም ካሉ እንግዶቻችን ጋርም ስናወራ በሰፊው ምናነሳው ሐሳብ ሊሆን ይችላል። ግን አርሞሪካና ወጣቱ በተለይ ደግሞ አዲስ አበባ ከከተራ ቀን ጀምሮ ያው ከተራ ቀደምም የተገለጸበት ሁኔታ አለና በአሉም አልፎ እስከ እንግዲህ ከሶስተኛው ቀን ድረስ ክብ 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 ተሰርቶ ወጣቱ እንግዲህ በራሱ መንገድ ቀድም ያነሳነው አለ በሎሚ መጥቶ የሚያጭበት ሂደት አለ። ወደ ከተማው ደግሞ ውስጥ መጣው በተለይ ወጣቱ በቃ የሚፈቃቀድበትና ከዛ ጀምሮ ለብዙ ሰዎችም ለተዳሪ በቁበት የፍቅር ጥንስስ የሚጠነሰስበት ጊዜ ነው የሚሆነውና የተለየ ጊዜ ነው የተለየ ደስታ የተለየ ስሜት የሚፈጥርብን ነውና በቃ ያቺን አርሞሪካ ይዘን ለመጫወት ጥምቀት መጣ ሲባል ቤትም በቃ ቀውስ ቀውጤ ነው የሚሆነው። ከአዲስ አመት ይልቅ እኔ ለአዲስ አመት ለመስከም እንደው ለጥምቀት ያለውን ቀሚስ እንደሚባለው ዘንጦ ለመታየት እዛች ጋር አርሞሪካ ለመጫወት የነበረው ጉጉት ከፍተኛ ነው የነበረውና እንደዛ ነው የነበረው።
አዎ ይሄንም በዓል አስመልክቶ አንዳንድ የምናያቸው ነገሮች አሉ። የጥምቀት በዓል አካባቢና የሆነ የንግድ ማለት በዛ አሰራሮች አሏቸው። አንዳንድ ወጣቶች ራሳቸውን ፈጥራ ይዘው መጥተው የሆነች ካርቶን ይዙና የሆነች ቀዳዳ አላት ያ ነገር ይቆማል ካርቶኑ ተደግፎ በዛች ቀዳዳው ሳንቲም ወሮራ አስገብተ ይሄን ያክል ታገኛለህ ይላሉ። ያም ጨዋታ አለ ጥምቀት ውስጥ ከዚህም ባሻገር እና ጥምቀት ብዙ አይነት ነገር ነው የሚያሳየን። አሁን ጥምቀት ሲባል የተለያዩ የባህል አልባሳት ይታያሉ፣ የተለያዩ ባህላዊ ምግቦች ይታያሉ፣ የተለያዩ ዲኮሮች ይታያሉ። በየከተማው ላይ የሆነ ባህል እንዲሸት ወይ ባህል መጣ እንዲባል አሁን ደግሞ ሞር ከተማው ላይ በአረንጓዴ ቢጫ ቀይ ባንድራዎች በማሸብረቅ አስፓልቶች ይጸዳሉ፣ ቆሻሻ ይቃጠላል። ይሄ ከሞር ማደግም ከባህል ውጪም እንደው ቢደረግ ቢለመድ መትላቸው ነገሮች አሉ። አካባቢዎች በጣም ይጸዳሉ፣ ወጣቶች ቄጤማ ይዛሉ፣ ምንጣፍ ይዛሉ፣ ታቦት ህገ እግዚአብሔር የሚያልፍበት ታቦት ተሸክመው የሚሄዱ ካህናት ሰዎች ወይም ቆሻሻ ነገር ላይ መሄድ የለበትም የእግዚአብሔር ህግ ተሸክመው በሚሄዱ ካህናት አማካኝነት በሚል ቆሻሻ ተጠርጎ ምንጣፎችን እያነጠፉ ወጣቱ ተደራጅቶ እያንዳንዱ አጥቢያ ቤተክርስቲያን እንትኖች ያንንም ያከናውናሉ። ከዚህ ማንጻር ሞር እየተሻሻለ ባህሉ ሞር እየጠነከረና ለዓለም የቱሪዝም እንትንም ሳቢነቱም እየታየ ነው። እንደውም ትላንትና ኢትዮጵያ ቴሌቪዥን ዜና ላይ ስመለከት የተለያዩ የውጭ ሀገር ዜጎች ከአፍሪካ ጭምር ይሄዱ ከጋና እንትን ከኬንያ ከተለያዩ ሀገር እየመጡ በጣም የሚገርም ባህል ነው እያሉ ከሩማኒያም የመጣች አንድ ስትጠየቅ አይቻለውና ምን ያህል የውጪን ቱሪስቶች እንኳን በዚህ ባህል መሳብ እንደቻለን ነው የሚያመለክተው። እና ባህላዊም ጨዋታ ቀደም እንዳነሳ ነው ሞር በጣም ደስ የሚሉ ባህላዊ ጨዋታዎች አሉ። ገና ነው
ስምሳ አሁን የቴሩ የቱሪስት መስህብነቱንም ካነሳ አይቀርም። በተለይ ደግሞ ጎንደር በተለይ ጥምቀት ሲነሳ ጎንደርን ሳታነሳ ማለፍ አትችልም። በተለይ ለየት ያለ በተለይ ብዙ ቱሪስቶችን የሚስብና ብዙ ቱሪስቶች ወደ ጎንደር የሚፈሱበት ጊዜ ነው የሚሆነው ይሄ ጥምቀትን ተከትሎ ማለት ነውና በፋሲለደስ ገንዳ እዛ እንትኑስ ቤተ መንግስት ውስጥ ያለው ገንዳ ውስጥ ነው መዋኛ ገንዳ ውስጥ ነው የሚከበረውና ከተማ ውስጥ ያሉት 44ቱም ታውቶች እዛ አካባቢ ያርፉና ህዝቡ ወደዛ አንድ ላይ ፈሶ በቃ በተለየ ድምቀትና በዓል እንት ነው የሚከበረውና የቱሪስት መስህብነቱ እጅግ በጣም ያደገ እየጨመረ የመጣበት ሂደት ነውና ማህበረሰቡም ይሄንን ወግና አድቫንትን ጥቅም ባህሉን በሚገባ መልኩ ያስተዋወቀ አስጠብቆ መቀጠሉ ካነሰው አይቀርም የሚሉ ነው።
አው እንግዲህ በዚህ እኔና አንተ ባለፈንባቸው ጊዜያቶች እንግዲህ የጥምቀት ባህል አከባበር ምን ይመስላል የሚለውን አይተናልና አመድ ባለበት ዘመንስ ጥምቀት እንዴት ነው አከባቢው ላይ ምን አይነት ድባብ አለው?
የኦሪት ዘመን
አይ ረጅም ጊዜ አንተ ልዩነት አለው ብዙ ጊዜ ጥምቀት አሁን አንተ አዲስ ይሆንባል እንኳን የጥምቀት ባህል አከባበር አሁን ወደ ሀገር ቤት ስትሄድ ከረጅም ጊዜ በኋላ ስትሄድ ብዙ ነገሮች ይለያያሉ። ትውልዱ የየራሱን አሻራ ያሳረፈ ነው የሚሄደውና እንደው አንተስ እኛ ካየንበት አንግል የተለየ አለ ወይ? እስቲ እሱን አስረዳ።
አክቹአሊ ማስታውሰው ጥምቀትን ከጃን ሜዳ ጋር ነው ማገናኘው። ትዝ የሚለኝ በጣም ትንሽ ልጆች ሆነን ከሰፈር ከፖሊስ መኮንኖች ጋር ተነስተን በእግራችን ነው የምንሄደው ጃል ሜዳ ድረስ። በቃ እዛ የጭፈራው ምኑ ልጅ ሆኜ ደግሞ ትዝ የሚለኝና ማረሳው እነዚህ ቁጭ በሎች ታውቃላችሁ? ቁጭ በሎች እቺ ሄደች አመለጠች ወይዘሮ በላች ዘምቢኒ ዛሮጠች በአምስት 15 በ10 20 ነይ በአምስት እንደዚህ ይላል በአምስት 10 በ15 25 በ15 ሰላም ምን እንደሚሉት አለ የሰራተኞችን የቤት ሰራተኞችን ሴቶችን ሞኙን እንደኔ አይነቱ ምናምን ታገኛለህ ገንዘብ ይያሉ የሚያጭበረብሩበት ያባ ይያሽከረከሩ
የሆነ ነገር ይሽከረከራል። ሄደች አመለጠች ወይዘሮ በለጠች እኛ ቆመን እዛ እና ሶፋ
እንግዲህ
እንትኑ ሊዛሮጠች
ያለ ያጫወት ስታይሉ ያው በየዘመኑ ላይ እንጂ እቺ ነገር አለች። ቀደም እንዳነሳሁት ነው
ጥምቀትና አድጎ ነው እኮ አሁን
አድጎ
ያቺ ሄደች አመለጠች ወይዘሮ በለጠች አድጎ
አሁን እኛ የተጫወትንበት ድረስ ደርሷል። ገጠራማ አካባቢው ላይ ደግሞ ስትሄድ የተለየ ድባብ አለው እና ከየባህሉ አንጻር ማለት ነው።
አዎ እስቲ ደሞ አሁን ደሞ እስቲ ወደ አገር ቤት ደሞ ጎራ እንበልና እስቲ አገር ቤት ደሞ በዓሉ ምን ይመስላል? ጥምቀት እንዴት ነው? ለጥምቀት ያለው ቀሚስ ተለብሷል ወይ እንዴት ነው ተብሏል ወይ? እስቲ አጠቃላይ ሁኔታ በዓል ስሜቱን ከእንግሊዝ ከአድማጭ ከተሰከም ነው አህመድ ጋር እንግዳለን። እስቲ አብራችሁ
ቆዩ። ኢትዮጵያ በቀጥታ
ሃሎ ጤና ይስጥልኝ።
ጤና ይስጥልኝ።
ሰላም እንደምንድነሽ ውድ ማራኪያችን?
እንኮ ደህና ነኝ ደህና ነኝ። እንዴት ነው እንዴት ናችሁ?
ሰላም ነው በእና እዛው በአገር ቤቱ ቋንቋ ሰላም ነው ፒስ ነው እየተለማመድኩ ነው።
ሁሉ ነገር ሰላም
እየተለማመድኩ ነው ቋንቋውንም ሁሉንም ግር እንዳይለኝ እዛስ በታ
አሁን ምን በደንብ ምን ግራ ገብቶኛል።
እንዴት ነው ትንሽ አላስቸገረሽም መለማመዱ?
አይ መጀመሪያ አስቸግራል ግን ያው በጣም በቃ ስለተሳሰለ ደስ ይላል በጣም
አይደል? እስቲ በዚህ በሚያምር በሚጥም እርጎ በሆነ ቋንቋሽ እስቲ ግለጽልን ስለ ጥምቀት። ሎሚ ተወረወረብሽ ደረትሽ ተደበደበ እንዴት ነው እንዴት አሳለብሽ?
ወይ በጣም በጣም ይሄ ነው ምለው ነገር የለኝም። ያው ተጠመደም ግዴ በጽሁፍ አቀርባለሁ ፌስቡክ ባድኝክ ይሆናችሁ ወይም በሌላ መንገድ እንድታገኙ። በጣም ኢትዮጵያ ደስ ይላል። እንግዲህ ምንድነው ብዙ ስሚል ነገር አለ በአንጻሩ ደግሞ መጥፎም ነገር ያላችሁ ግን እኔ ባልተጠረዳ ነገር ረጅም ጊዜ ነው በጣም ረጅም ባይሆንም ለእኔ ሁሉ ተለዋውጦብ ለበደሰተው ሰዎች ምናምን ስታይ በቃ ሌላ ሀገር የገባው ነው የሚመስለው። በጣም ሁሉ ነገር ተለዋውጧል በአጠቃላይ እና የቤተሰብ ናፍቆት የሀገር ናፍቆት ስለሆነ ከሁሉ በላይ ደግሞ ሌላው ነገር በዛ ይሸፈናል። ቤተሰቦችን ሳይ ሀገሬን ሳይ ወንድሞችን በቃ በጣም በጣም ሌላ ያለ ምስል ገባ እስኪመስለኝ ድረስ በጣም ደስ ብሎኛል። በተለይ ደግሞ የመጣሁበት አካባቢ የኢትዮጵያ የገና አንዘው ከደንቦም እንደቀጣ ነበረ ትናንትና የከተራ ምናምን በጣም በጣም በጣም።
እንዴት ነው ሎሚ አልቀለብሽም? ሃሎ ማራኪ ሃሎ ሃሎ ማራኪ እስቲ ተመልሰን ለመደወል እንሞክራለን። አድማጮቻችን ስልኩ ተቋርጧል መሰለን። ሃሎ ማራኪ።
አቤት መጥቻለሁ።
አፋሽ የኢትዮጵያ ስልክ መቼም ሚስታሻል አይመስልም። ለማንኛውም እስቲ የአዲስ ምንድነው የጥምቀቱን አንቺ ያየሽውን ምን ይመስል ነበር? ጃልሜዳ ነው የሚከበረው? የት ነው ያከበርሽው?
አዎ በጣም ነው ደስ የሚለው። እውነት ለመናገር ቅድምም ምናልባት ተቋጥቶ እንደሆነ አላወኩም ለመናገር ሞክሬ ነበር ያለው በተካባቢ ነው ወደን ከቱ አለይኩም ወደ ዋና ቦታ ላይ በጣም ከሁለት ከሶስት ቀን በፊት ወጣቶቹ አስፋልቱን ያጠቡ ከተማዬን ያነጠፉ መንገዱን የትልልቅ የአምፖል መስቀያዎችን በጣም አብረቅርቀው ከተማው ዋው እስኪል ድረስ ማታ ማታ እየወጣ የነበረ በቃ ከከተራው ጀምሮ የነበረው ትዕይንት ይሄ ነው ሊባላችን ሁሉም ነጭ ልብስ ለብሶ ከተማው ውስጥ በቃ በጣም ደስ ይላል የቤተክርስቲያን መዝሙር እየተዘመረ በቃ ታቦታችን እያጀቡም ወደ ቦታቸው መሸኘት እሱን ስመስላት ተከታት እያለው ባለሁበት ቦታ ሁኜ ከቤተሰቦቼ ጋር መንገድ ዳር ቆሞ ቅርቅ ድረስ መንገዱ ሁሉ ከጠዋት አንስቶ እስከ ማታ ድረስ አስፋልት ላይ ቁጭ ተብሎ ታቦታችን እያልን ሸኝተናል። በማግስቱ ደግሞ በጣም ደስ ይል ነበረ። ቤተክርስቲያን ሄጄ የሚደረገን ሰዓት አድርጌያለሁ። ይሄን ነው አይቻለውና እኔ በቃ የተረሳ ነገር ነው። ረጅም ጊዜ ግጥ ባለንበት አካባቢ ኢትዮጵያን ባህላችንን ሃይማኖታችንን ይዘን እናደርጋለን እናቃለን። ግን እዚህ ደግሞ በተለየ መልኩ በጣም ደስ ብሎኛል። የህዝብ ጎርፍ ለስክ ድረስ በጣም ወጣቶቹ በጣም አስደንቀውኛል። አዛውንቶቹ ህጻናት ልጆች ለባህላቸው ለሀገራቸው ፍቅር ያላቸውን ክብር ሲታይ እጅግ በጣም ያስደስታል። ደግሞ በሌላ መልኩ ደግሞ ስትመለከት ከቤተክርስቲያን አባቶች ጀምሮ አሁን የለውጥ ሁኔታ እየጠቆሙ አዲስ ተስፋ አለን ነጻነታችን እልል በሉ እያሉ ሲሉ በቃ እንባ ይተናነቃል። ሰዎች በስደት በፖለቲካም ችግር ወይ በሌላ ምክንያት ከሀገር የራቀን ሰዎች ሁሉ በቦታ ላይ ብዙ ሰዎች ስለነበሩ በቃ እንባ እየተናነቅን ለዚህ ክብር በመብቃታችን ደስ ብሎናል። አክብር ያለው እንግዲህ እንዳቅ
በጣም ቆንጆ
ዛሬም ደግሞ ይቀጥላል።
በጣም ቆንጆ። እንግዲህ ምናልባት አንቺ አይተሽ ወይ ሰምተሽ እንደሆነ አላቅም፣ እዚህ የምናያቸው አንዳንድ ተንቀሳቃሽ እና የማይንቀሳቀሱ ስዕሎች ፎቶዎች እንደሚያሳዩት ለምሳሌ የጃን ሜዳን በተመለከተ፣ የጥምቀትን በዓል በተመለከተ የሙስሊም ኢትዮጵያን ወገኖች ያንን ሲያጸዱ የሚያሳይ ተንቀሳቃሽ ፎቶዎች አይተናል። ለክርስቲያን ወገኖቻቸው ጥምቀትን እንዲያከብሩ ጃን ሜዳን የሙስሊም ወገኖች ሲያጸዱ አይተናል። ሌላው ደግሞ የራጉኤል መስተለኝ ባልሳሳት ታቦቱ ሲያልፍ እዛው አካባቢ የሙስሊም ኢትዮጵያኖች ጸሎት ሲያደርጉ ሲሰግዱ ሶላት ሲያደርጉ ታቦቱ ቆሞ እስኪጨርሱ ጠብቆ ሙስሊሞች ወገኖቻችን ሶላት ጨርሰው ሲነሱ ያን ጊዜ መንገዱን ቀጠለ የሚል በፌስቡክ ላይ ብዙ አይተናል። ስለዚህ ምን የሚሰማል ለዛ አካባቢ በተለይ ኢትዮጵያውያኖች በሃይማኖት ሳይላዩ በአንድ ላይ የሚኖሩ ረዘም ያለ ታሪክ አላቸው፣ ግን በአሁኑ ጊዜ ደግሞ ሞር የበለጠ እንዲህ አይነት ሁኔታ እየታየ ነው። ስለዚህ ምታቂው አለሽ?
አዎ ትክክል። ምንም በደንብኩበት ነው ደንብ ካንሳከባ ነው እጥቦት ይሉት እና እዛ አካባቢ ያለው አቦ ቤተክርስቲያን ሌሎች ቤተክርስቲያኖች በሌላ እምነት ውስጥ ያሉት ለምሳሌ በቅርብ ካየሁት የሙስሊም አባቶች ልብሳቸውን ለብሰው በቃ ታቦቱን እያጀቡ ከጎን ሲያልፉ ወጣቶች ሁሉ ከወጣቶች ጋር ብዙዎች አይቻለሁ። እንዲሁም ደግሞ በሌላ እምነት ያሉ ሰዎችም በብዛት ነው የሚታዩት። በቃ በጣም እሱ በጣም ነው ያስደሰተኝ ነገር ቢኖር ያ ነገር በቃ እስከዛሬ ድረስ በኢትዮጵያ ታሪክ ተደርጎ እንደማይታወቅ አይነት ነው። ልጆችንም በጥያቄ መልክ ጠይቄ እንደተረዳሁት ዘንድሮ ልዩ የሚያደርገው ነገር አለ። እናም እፎይ ብለን አይነት ነገር በቃ በጣም ሰው በደስታ በቃ እና በጣም ደግሞ ያስደሰተኝ ነገር ቢኖር በየአውራው መንገዱ በየአስፋልቱ ጎዳና ላይ በመኪና ቀዝቃዛ ውሃ የሚያግሉ አንዳንድ የሚቆረጣጠም የሚበላ ነገር በመኪናቸው ምጽዋት ወይ ደግሞ የሚሰጡ ለህዝቡ እያደሉ አይዟችሁ በርቱ እያለ ወጣት በታጡ ብዙ መኪናዎች ሳይ በጣም ተደስቻለሁ። በቃ ሁሉም ልብሱን በሸጋ ተላብሶ ህጻናቶቹ በቃ ድሮ እኔ አይመስለኝም ነበር ማለት መስቀል ጊዜ በቃ ወጣቶች ዘንጠው ዳንስ ምናምን የሚባለው ነገር እኔ ባይን አይቻለሁ። ዘንድሮ በዛ ደረጃ ነው በዛ ልክ ነው በቃ ወጣቶቹ ደስ በሚል ሁኔታ ልብሳቸውን ለብሰው ያለው በሌለው እየተረዳዳ ጥሩ አይነት ነገር ነው እና እኔ ቤተሰቦችን ሲጠይቅ የዘንድሮ ልዩ ነው ያሉኝ። በጣም ነው ደስ የሚለው በጣም በጣም
ማራኪ። እንደሚሰማንና እንደሚገባን ከሆነ የኢትዮጵያኖች አንድነትን የኢትዮጵያኖችን አንድነት የሚፈታተን ሰይጣን ነገር ሲመጣ አንድነታችን የባሰ እየተነከረ ይሄዳል ነው ማለት ነው። እና በጣም ቆንጆ ነው። እስቲ እንደው ወደ አንቺ ልመለስና ሙቀት ሲባል ሰማለው በጣም ኃይለኛ ነው ሙቀቱ። እንዴት ቻልሽ? እንዴት ነው? በጣም ኃይለኛ ነው እነት?
በጣም ምቀት በጣም ይጣይ ወቅት ነው አሁን። እኔ እንኳን ለእንደገና እዚህ ነዋሪው ራሱ በጣም ሙቀቱን አይችልም። በቃ መስራታቸው በቃ መንገድ ላይ ብርቅ ነው የሚሆን ብዣንት ላይ ዘው መንገድ ላይ በቃ በጣም ነው የሚሞቀው፣ በጣም ነው የሚያቃጥለው። እኔ የገባው ሰሞን እስቲ ቆይ ልሞክረው ብዬ አጭር ጫማ አድርጌ ገና ወጣ ስለ በቃ ባስስ እንደገባ አይነት ወላሰን ነው ሙቀቱ እና በጣም ይሞቃል፣ ያቃጥላል፣ ውሃ ያሰማል። ግን ቢሆንም በቃ ደስ ይላል። በቃ ደስ የሚል ነገር አለው። በቃ በተለይ ወደ ከተማ ወጣ ብለ ያለበት አካባቢ ነፋሻሙን ቦታ መርጠ የሰውን ሁኔታ በአንክሮ ማየት ራሱ በቃ ምን አለም ውስጥ ነው የምትገባው። እና እኔ በተለይ በቃ መንገደኛውን እያየው ለራሴ በቃ የገና ራሴ ሆኖልኛል ማለት እችላለሁ። ምክንያቱም ጽሁፍ ስላለው ደስ ይለኛል። አንዳንድ ነገሮች በጣም ስሜት የሚነኩ ነገሮች ነበሩ። የኢትዮጵያ ባህሉ ደስ ይላል። እንግዳ መሆንህን ያውቃሉ፣ ያከብረሃል። እና ይህን አይቻለሁ። ግን ሙቀቱ ከምን ጊዜ የሚያየው ነገር ግን እኛ ያው ቀለል ያለ ልብስ፣ ቀለል ያለ ጫማ፣ ዣንጥላ፣ መነጽር ምናምንም አድርገን በቃ እንዴት ነው ሙቀት መጣ ተብሎ አይደበቅም። እና በዛ አይነት ነገር አይቻለሁ። ሙቀት አለ በጣም።
ስለዚህ አሁን ልንመጣ በማኮብኮብ ላይ ያለውንና ሌሎችን ወገኖችሽን ምን ትይናለሽ?
በጣም ምን ነው የምለው፣ በጣም ምን ነው የምለው። እኔ ራሴ በቃ ለመምጣት ወደ ኢትዮጵያ ለመምጣት የወሰንኩበት ጊዜ አጭር ነበረ እና ቆይ ቀስ እሄዳለሁ በሚል ነበር። ድንገት ግን ተነሳሁ መምጣት ማለት ነው። እና ስመጣ ግን በቃ ብዙ ነገር ጥሩ የማይሆን ነገሮች በማደግ ላይ ያለች ሀገር፣ ገና በመረጋጋት ላይ ያለች ሀገር ነው ሀገር ነች። ብዙ ነገር መጥፎ ነገር ያለው ብዬ ነው የመጣሁት። ግን ያንም ከሁሉ ነገር የራቀንን ባህል የራቀንን ሀገር እንደዛ ከቅርብ ርቀት የምታጓጓንን ኢትዮጵያን እምድሯ ድረስ ገብተን ይህንን ህዝብ አብረህ ከችግርም ከሁሉም ነገር አብረህ ሆነ ስታይ ደግሞ ስሜቱ ሌላ መልክ አለው። አሁን ደግሞ የነጻነት አየር አለ፣ ደስ ይላል። ህዝቡ በተስፋ ነው የሚኖረው። ከፊቱ ገጽ ላይ ተስፋን ታነባለህ። በጣም ደስተኞች ናቸው። ይሄ እንደመር የሚለው ቋንቋ እነሱ በይበልጥ የሰራ ይመስለኛል። ደስ ይለዋል። ሁሉ ነገር መጥፎም ነገር አይናገሩም። በቃ ደስ ይላል። መንገድ ላይ የምታየው የነቢጤው ችግረኛውን ያለው የሌለ እየመጠወተ ሲኖር አይት ይታያል በብዛት። እና በመምጣቴ ደስ ይለኛል። አንተም ወይም ደግሞ ሌሎቻችን ለመምጣት የምታስቡ ሰዎች በደስታ ብትመጡና እንደኔ ብታዩ ደስ ይለኛል። ለፀሐይ መከላከያ ጥሩ ቆም አድጋችሁ ደግሞ ግንቢ አካባቢ ይሄ ዝንቡ ምኑ እዛ አልተለመደም እና ምክስ የሚያደርግ አይነት ነው እና መከላከያ ትንሽ የምትረድ ትንሽ ነገር በቦርሳ ኪዘ በቃ ውሃ አይላንድ ውሃ እያለ አዘጋጅቼ እጠብቃለሁ።
እንግዲህ ማራኪ እጅግ በጣም አመሰግናለሁ። እንግዲህ ከአንድ ሳምንት በኋላ እዛ እንገናኛለን ብዬ ተስፋ አደርጋለሁ። እስከዛው መልካም ቆይታ። ሁሉም የሚደምቀው ሁሉም የሚያምረው በእናት ሀገር ሲሆን ነው። እናት ሀገር ኢትዮጵያ፣ እዛ በሰላም በጤና ያገናኘን ማራኪ።
አሜን አሜን። በመልካም በሰላም እንድትመጣ እኔም ጸሎት አደርጋለሁ ማለት ነው። ሴልስልኝ።
ቻው
ቻው።
Zagalilale, ke zagalilale. ፈረቻው አድማጮች ከራፋዶ 11 ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ ሳምንቱ አበይዘናዎች ቀጥለው ይሰማሉ። ለመላው ህዝብ ክርስቲያን እንኳን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ። የጥምቀት በዓል በመላው ኢትዮጵያ በታላቅ ድምቀት ያለምንም መንከን ተከብሮ መዋሉን የፌደራል ፖሊስ አስታውቋል። በዓሉ በተለይ በከፍተኛ ድምቀት እንደሚከበርባቸው ጎንደር፣ ላሊበላ፣ አዲስ አበባ በከፍተኛ ድምቀት ማክበራቸው ሲዘገብ በርካታ 60 ሺህ ቱሪስቶችን ባሉን ለማክበር ኢትዮጵያ መታደማቸው ተዘግቧል። የዘንድሮ የጥምቀት በዓል ለየት ባለ መልኩ በነጻነት ስሜት መከበሩን ከየክልሉ የተሰራጩ የፎቶና የቪዲዮ መልእክቶች ያስረዳሉ። በኢትዮጵያ የተከሰተው የለውጥ ሂደት ተስፋን ይዞ የመምጣቱን ያህል በተቃራኒው ስጋቶችን ያዘለ እንደሆነ በአጽንኦት መገምገሙን የኢህአዴግ ስራ አስፈጻሚ ባወጣው መግለጫ አስታውቋል። ኢህአዴግ በመግለጫው እንዳለው ለውጡ አሁንም ህዝባዊ መሰረት ይዞ በኢህአዴግ እየተመራ ያለ ቢሆንም በጸረ ለውጥ አስተሳሰብ አራማጆች በተቀናጀ መንገድ እየተመሩ ተግዳሮት እየፈጠሩ ናቸው ብሏል። የኢህአዴግ ስራ አስፈጻሚ ላለፉት 3 ቀናት ያካሄደውን ስብሰባ ሲያጠናቅቅ ያወጣው መግለጫ እንዳመለከተው በድርጅቱ ውስጥ ሆነ በለውጡ ሂደት የተሟላ አስተሳሰብና የተግባር አንድነት የለም ብሏል። የታችኛው መዋቅርም ለውጡን በተሟላ መልኩ አለመደገፉና በግንባሩ አባል ድርጅቶች መካከል ያሉ የአካሄድ ዝንፈቶችና የእርስ በርስ መጠራጠር በግልጽ ተነስተው ትግል ተደርጎባቸዋል ብሏል። እናም እነዚህን ችግር በቀጣይ እንዲስተካከሉ ለማድረግና ለውጡን ለማስቀጠል የስራ አስፈጻሚ ኮሚቴ አባላቱ መግባባት ላይ መድረሳቸው መግለጫ አመልክቷል። መግለጫው እንዳለው ከለውጡ በተቃራኒ ያሉ ኃይሎች ህዝቡን ለማደናገርና ድጋፍ ለማግኘት እንዲያመቻቸው ለውጡን ተከትሎ ያሉ የአመራር ግድፈቶችን እንዲሁም ማንነትና ሌሎች አጀንዳዎችን ምክንያት በማድረግ ጽንፈኛ አካሄድ የተከተሉ ናቸው ብሏል። የራሳቸውን ፍላጎት ለማስፈጸም ሲሉ በዜጎች ህይወት ያካልና ንብረት ጉዳት ላይ እንዲደርስና ዜጎችም ከመኖሪያ ቀያቸው እንዲፈናቀሉ ያደረጉ ናቸው ሲልም ወንጅሏል። የለውጡ አደናቃፊ ኃይሎች በህገወጥ መሳሪያ ዝውውር በመታገዝ ግጭትና መፈናቀል እንዲፈጠር ኮንትሮባንድና ህገወጥ የገንዘብ ዝውውር በመሰሉ የኢኮኖሚ አሻጥሮች በመሳተፍ ለውጡን ለመግታት እየተረባረቡ እንደሚገኙም ገምግሟል። አንዳንድ የተፎካካሪ ፓርቲዎችም ጽንፈኝነትን በመስበክ የቆየውን የህዝቦችን አንድነት በመሸርሸርና የህግ የበላይነትን ባለማክበር እየተንቀሳቀሱ ይገኛሉ ነው ያለው የኢህአዴግ መግለጫ። እናም ከዚህ ተግባራቸው በመቆጠብ በሀሳብ ልዕልናና በውይይት ለመድብለ ፓርቲ ስርዓቱ መጉልበት ገንቢ ሚናቸው እንዲወጡ ጥሪ አቅርቧል። በሀገሪቱ አሁን ላይ ጎልተው የሚታዩት ተግዳሮቶች የኢኮኖሚ መዋቅራዊ ችግር፣ የስራ ተልእኮ አፈጻጸም መዳከምና በሀገራዊ ጉዳዮች ላይ የጋራ እሴት መታጣት መሆናቸውን የኢህአዴግ ስራ አስፈጻሚ ኮሚቴ አስምሮበታል። በኢትዮጵያ እድሜያቸው ከ18 ዓመት በታች የሆኑ 36 ሚሊዮን ህጻናት በከፋ ድህነት እንደሚሰቃዩ ተገለጸ። በማዕከላዊ ስታቲስቲክስ ባለስልጣን በዩኒሴፍ ትብብር በተዘጋጀ አንድ ጥናት ላይ እንደተመለከተው ከ41 ሚሊዮን ኢትዮጵያውያን ህጻናት 88 በመቶ የሚሆኑት የተለያዩ የድህነት መለኪያዎች ሲታዩ አደጋ ውስጥ መሆናቸው ተዘግቧል። ጥናቱ በ9 የድህነት ማሳያ መስፈርቶች ውስጥ ቢያንስ በ3 ኢትዮጵያውያን ህጻናት ላይ ከፍተኛ ስቃይ ውስጥ እንዳሉ የሚጠቁም እንደሆነ አመላክቷል። በዚህም የተነሳ የኢትዮጵያ ወደፊት የኢኮኖሚ ብልጽግናና የማህበራዊ ልማት አሳሳቢ ሁኔታ ላይ መውደቁ እንደማይቀር በጥናቱ ተመልክቷል። በጥናቱ የተመለከቱ 9 መለኪያዎች ልማት፣ የተመጣጠነ ምግብ፣ ጤና፣ ውሃ፣ ንጽህና፣ መኖሪያ ቤት፣ ትምህርትና መረጃና ተሳትፎ መሆናቸው ተዘግቧል። የአድዋን ድል ኢትዮጵያውያን በየተሰማሩበት መስክ መድገም እንዳለባቸው አትሌት ኮሎኔል ደራርቱ ቱሉ ገልጻለች። አትሌት ደራርቱ ቱሉ የአድዋን ድል ለመዘከር በሚዘጋጀው የሩጫ ውድድር ላይ በባዶ እግሯ 500 ሜትር ልትሮጥ መዘጋጀቷንም አስታውቃለች። የኢትዮጵያ ዜና አገልግሎት እንደዘገበው ከአድዋ ድል መታሰቢያ ቀን በኋላ በአዲስ አበባ በሚዘጋጀው የ10 ኪሎ ሜትር ሩጫ ላይ አትሌት ደራርቱ የምትሳተፍ ሲሆን 500 ሜትሩን ያለ ጫማ ለመሮጥ ወስናለች። የዚህ ውድድር አምባሳደር ተደርጋ የተሰየመችው አትሌት ደራርቱ ቱሉ ለአድዋ ሩጫ ልምምድ ሰርቼ 9.5 ኪሎ ሜትሩን በጫማ የተቀረውን 500 ሜትር በባዶ እግሬ ለመሮጥ ቃል እገባለሁ ማለቷ ተዘግቧል። በአድዋ ድል እናቶችና አባቶች ደማቸውን አፍሳ የቆዩትን ታሪክና ጀግንነት ሁሉም በተሰማራበት መስክ ውጤታማ በመሆን በስራው ጀግና መሆን አለበት ስትል አትሌቷ መልእክቷን ማስተላለፏ ተዘግቧል። በቀድሞ የደህንነት ኃላፊ አቶ ጌታቸው አሰፋ የስልጣን ዘመን ወደ ኢትዮጵያ እንዳይገቡና ከሀገር እንዳይወጡ ገዳይ የተጣለባቸው ዜጎች ቁጥር 7000 ያህል እንደነበር ተገለጸ። የብሔራዊ መረጃና ደህንነት ከፍተኛ የስራ ኃላፊዎች እንደገለጹት ገዳይ የተጣለባቸው ዜጎች ላይ ማጣራት እየተካሄደና እርምጃ እየተወሰደ መሆኑም ታውቋል። በዚህም በ3000 ዜጎች ላይ የተጣለው ገዳ መነሳቱ ሲገለጽ ከሀገር መውጣትና ወደ ሀገር መግባት እንዳይችሉ ገዳይ የተጣለባቸው ዜጎች ቁጥር 7000 እንደነበርም ታውቋል። ከነዚህ ውስጥ ደግሞ ከ3000 በላይ የሚሆኑት ኢትዮጵያውያን ላይ የተጣለው ገዳ ተጣርቶ እንዲነሳ መደረጉና የብሔራዊ መረጃና ደህንነት አገልግሎት ይፋ ያደረገው ገዳውን ተከትሎ የነበረው ያለ ፍርድ ቤት ትእዛዝም እንደነበር ተገልጿል። የህዝብ ተወካዮች ምክር ቤት የውጭ ጉዳዮችና የሰላም ቋሚ ኮሚቴ አባላት የብሔራዊ መረጃና ደህንነት አገልግሎት በጎበኙበት ወቅት በተደረገው ገለጻ ላይ እንደተመለከተው ተቋሙ በፖለቲካ ወገንተኝነት ከህግ ውጭ ዜጎችን ወደ ሀገር ቤት እንዳይገቡና ከሀገር እንዳይወጡም እገዳ ሲጥል ቆይቷል። በዚህም 7000 ዜጎች የእገዳው ተጎጂ እንደሆኑ ተገልጿል። ተቋሙ ለህዝብ ተወካዮች ምክር ቤትም ድብቅ ሆኖ መቆየቱ ነው የተመለከተው። የፓርላማ አባላቱ የብሔራዊ መረጃና ደህንነት መስሪያ ቤት በጉበኙበት ወቅት ዋና ኃላፊው ጀነራል አደም መሐመድ እንደገለጹት የብሔራዊ መረጃና ደህንነት መስሪያ ቤት የሚስጥር መስሪያ ቤትነቱ የሀገር እንጂ የፓርቲ ወይም የሆነ ቡድን አይደለም ብለዋል። በሌላ በኩልም መንግስታዊዎቹ መገናኛ ብዙሃን እንደዘገቡት ብሔራዊ መረጃና ደህንነት መስሪያ ቤት ህገወጥ የገንዘብ ዝውውርን ለመክታት ባደረገው እንቅስቃሴ 2 ሚሊዮን አሜሪካን ዶላርን ጨምሮ የተለያዩ ሀገራት ገንዘቦችን በቁጥጥር ስር አውሏል። ከ32 ሺህ በላይ ጦር መሳሪያዎች መያዛቸው ብሔራዊ መረጃና ደህንነት ኃላፊዎች ገልጸዋል። የበንዲ እንዳለም የአዲስ አበባ ፖሊስ በሰጠው መግለጫ 88 ሺህ አሜሪካን ዶላርን ጨምሮ የተለያዩ የውጭ ሀገራት ገንዘቦችን በስድስት ወራት ውስጥ መያዙን አስታውቋል። የፌዴራል ህዝብ ተወካዮች ምክር ቤት የስደተኞች ጉዳይ አዋጅን ማጽደቁ ተነገረ። ምክር ቤቱ 19ኛ መደበኛ ስብሰባውን ያካሄደ ሲሆን በውይይቱም በቀረቡለት ሁለት ረቂቅ አዋጆች ላይ ተወያይቶ አጽድቋል። በዚህም ምክር ቤቱ የህግ የፍትህና ዲሞክራሲያዊ ጉዳዮች ቋሚ ኮሚቴና የውጭ ግንኙነት የሰላም ጉዳዮች ቋሚ ኮሚቴ የስደተኞችን ጉዳይ ረቂቅ አዋጅ በተመለከተ ያቀረቡትን ሪፖርትና የውሳኔ ሀሳብ ተመልክቷል። አዋጁ ስደተኞች ወይም ጥገኝነት ጠያቂዎች በመረጡበት የሀገሪቱ አካባቢ የመዘዋወርና የመኖሪያ ቦታ የመመስረት እንዲሁም በፈለገው ጊዜ ከሀገር የመውጣት ነጻነት እንዳላቸው ተደንግጓል። የእርሻና የመስኖ ልማት ስፍራዎችን በሊዝ ማግኘት፣ ሀብትና ንብረት ማፍራት እንዲሁም ያፈሩትን ንብረት ማንቀሳቀስ ይችላሉም ተብሏል። እንዲሁም ማንነታቸውን የሚገልጽ የመታወቂያ ሰነድ ጠይቀው መውሰድ የሚችሉ ሲሆን የተሰጣቸውን መታወቂያ ሰነድ በመጠቀም የባንክ ሂሳብ ደብተር የመክፈት፣ ገንዘብ የማስቀመጥ፣ የማውጣት፣ የማስተላለፍና የመሳሰሉ የባንክና የፋይናንስ አገልግሎቶችን ማግኘት እንደሚችሉ ተደንግጓል። በተጨማሪም ስደተኞች ከህብረተሰቡ ጋር በመቀላቀል የስራ እድል ተጠቃሚ እንዲሆኑ የሚያስችል መሆኑም ተገልጿል። ረቂቅ አዋጁ ኢትዮጵያ በአህጉራዊና ዓለም አቀፋዊ መድረኮች በስደተኞች ጉዳይ ላይ የተቀበለቻቸውን ስምምነቶች ተግባራዊ ለማድረግ የሚያስችል መሆኑ ተነግሯል። እንዲሁም የስደተኞች ጉዳይ ረቂቅ አዋጅ መጽደቅ ለሀገሪቱ መልካም ገጽታ ግንባታ ያለው ሚና ከፍተኛ መሆኑም ተዘግቧል። የምክር ቤት አባላቱም በረቂቅ አዋጁ ላይ የተለያዩ ጥያቄዎችን ያቀረቡ ሲሆን ከነዚህም ውስጥ ስደተኞችን ስንቀበል ከጥቅሙ ጉዳቱን እንዳያመዝን አቅምን ግምት ውስጥ ማስገባት አለበት፣ በአዋጁ ዙሪያ ክልሎች ለምን አላወያያቸውም፣ የእርሻና መስኖ መሬትን በሊዝ የመስጠቱ ጉዳይ እንዴት ይታያል የሚሉትና ሌሎች ጥያቄዎች መነሳታቸውም ተዘግቧል። በኦሮሚያ በጥፋት ድርጊቶች ውስጥ በመሳተፍ የተጠረጠሩ 140 ግለሰቦች በቁጥጥር ስር መዋላቸው ተዘግቧል። በምዕራብ ኦሮሚያና በጉጂ ዞኖች ተከስቶ የነበረውን የጸጥታ ችግር ጋር ተያይዞ እጃቸው አለበት ተብሎ የተጠረጠሩ 140 ግለሰቦች በቁጥጥር ስር መዋላቸውን የኦሮሚያ ፖሊስ በሰጠው መግለጫ አስታውቋል። ለጋዜጠኞች መግለጫ የሰጡት የኦሮሚያ ፖሊስ ኮሚሽን ምክትል ኮሚሽነርና የወንጀል ምርመራ ፍትህ ዘርፍ ኃላፊ አበበ ለገሰ እንዳሉት በክልሉ የህግ የበላይነት የማስከበር ስራዎች ተጠናክረው ቀጥለዋል። በምዕራብ ኦሮሚያና በጉጂ ዞኖች የተከሰቱት የጸጥታ ችግሮች የተሻሻሉ መሆናቸውን የገለጹት ምክትል ኮሚሽነሩ በእነዚህ አካባቢዎች የሰው ህይወትን በመጥፋት ባንኮችና ሌሎች የህዝብ ሀብትን በመዝረፍ በማውደም የተጠረጠሩ አካላት በቁጥጥር ስር እየዋሉ ነው ብለዋል። በመጨረሻም በአዲስ አበባ እስር ቤቶች ከፍተኛ ንግድ እየተጧጧፈ መሆኑ ተዘገበ። በቃሊቲና በቂሊንጦ ማረሚያ ቤት የሚገኙ ፖሊሶች ለእስረኞች ሞባይል ስልክ በድብቅ ለማስገባት እስከ 20 ሺህ ብር ያስከፍላሉ ሲል አዲስ አበባ የሚታተመው አዲስ አድማስ ጋዜጣ ዘግቧል። እንደ ጋዜጣው ከሆነ እስረኞችን ለአንድ ጥሪ እስከ 30 ብር እያስከፈሉ በራሳቸው ሞባይል ስልክ ያስደውላሉ ብሏል። በሌላ በኩልም በፖሊሶች በኩል ሞባይል ያስገቡ እስረኞች ሞባይል ለሌላቸው እስረኞች ለአንድ ጥሪ እስከ 20 ብር እየከፈሉ ያስደውላሉ ብሏል። የሳምንቱ አበይ ዜናዎች በዚሁ ተጠናቀዋል። ከቀሪ ፕሮግራሞች ጋር መልካም ቆይታ።
እንግዲህ አድማጮቻችን ከዜና በፊት የነበረን የልዩ የባል ዝግጅት አድምጠን ተመልሰን ዜና አድምጠን ተመልሰን መተናል። እንግዲህ ያው ባህላችን እንደሚለውም መሸት ሲጠረጠር ሲመተር ሸንኮራ ዳንስ ባር ሞሪካ ሲመጡ ያንቺራ የብዙ ሰዎች ባሻገር ከተራ እንቀት ነው መሰለኝ እለት ከተራ ብሎ አባባን ተከተለን በዓልን እያከበርን ነው የቆየነው። አሁን ደግሞ ከበዓልን ባሻገር ኢትዮጵያችን ውስጥ ያሉ ተውፊቶችና ባህሎች እንዲሁም ቅርሶቻችን እንዲሁም አዲስ አበባችን በምን አይነት መልኩ ልናያት ልንጎበኛት ይገባል የሚለውን ከእንግዲህ ከባልደረባችን ጋር ቆይታ እናረጋለን ብለን ባሳለፍናቸው ሳምንቶችም ስናረግም እንደነበረው አሁን ላይ ደግሞ ከአንድ ባልደረባችን ጋር አህመድ ቆይታ ያረጋል። ግብዣችን ነው። አብራችሁን ቆዩ።
ሰላም መኮንን፣ ሰላም ተናስተልኝ።
ሰላም ሰላም አህመድ፣ እንዴት ነህ?
አለን አለን። እንግዲህ አድማጮቻችን የሬዲዮ ባልደረባ መኮንን ይኸው ባለፉት ሳምንታት በተከታታይ ከአዲስ አበባ ሲያቀርብልን ነበር። አሁን ደግሞ እዚሁ ስቶክሆልም መጥቷል። ረፍቱን ጨርሶ ሀገሩን ጎብኝቶ ተመልሶ መጥቷል ከነ ባለቤተሰቡ። መኮንን በቀጥታ ስቱዲዮ መጥተህ ይሄን ነገር ልታዋየን ነበር። ሆኖም ግን አንተና ያንተ ጓደኞች አንድ የተለየ ፕሮግራም አላችሁ በዛሬው ዕለት። የምንድነው እሱ? የህፃናትን የምንድነው የቋንቋቸውን ማስተማር።
አዎ በትክክል። አዎ
በሱ ምክንያት እስቲ ስለሱ መኮንን
አማርኛ ትምህርት
እስቲ አጠር አድርገህ ስለሱ ንገረን። ምንድነው በጣም ነው ሲሪየስሊ ነው ያዛችሁት? ወላጆች እየተቀያየራችሁ በተራ ታስተምራላችሁ ቋንቋችሁን የአማርኛ ቋንቋ? ምን እንዴት
ካለፉት አራት አመታት ጀምሮ እሁድ በሳምንት 3 ቀን እንግዲህ ወደ 20 የሚሆኑ ህጻናቶች ናቸው በቋሚነት እንግዲህ እየተማሩ ነው። ቋንቋቸውን ጥሩ ደረጃ ላይ ሄደዋል። ደስ የሚል ነው።
እንደተረዳሁትና እንደታዘብኩት እንዳየሁት እንደሰማሁት ከሆነ ሌላው ቢቀር ያንተ ልጅ ያገኛለሁ ብዙ ጊዜ ስማቸውን ይጽፋሉ፣ ያነባሉ፣ ይናገራሉ። ተረት ጭራሽ ይተረቱብኛል።
ያ እዛ የሚሄዱት ልጆች በሙሉ ያነባሉ ማለት ይቻላል፣ ይጽፋሉ። ያ ወላጆቹም በጥንካሬ በየሳምንቱ ሳይሰለቹ ሳይታክቱ እንግዲህ የረፍት ጊዜያቸውን እየሰው ነው ልጆቻቸውን የሚያስተምሩት እና ጥሩ ደረጃ ላይ ናቸው።
መኮንን፣ የመጨረሻ የሚሊዮን ዶላር ጥያቄው እነዚህ ወላጆች እኔ በአብዛኛው ኢትዮጵያዊን የማየው በተለይ አማርኛ ተናጋሪውን የማይችለውን የሱድንኛ ቋንቋ ልጁ ላይ ለመማር ነው የሚሞክረው እንጂ እንደውም አማርኛ እንዲያስተምር ለማስተማርም አይሞክርም። የእናንተ ግሩፕ ይሄ የአማርኛ ወላጆች ወገባችሁን ይዛችሁ ልጆቻችሁን ለማስተማር የወሰናችሁበት ምክንያት ምንድን ነው ሚስጥሩ?
ያው አንደኛ ልጆችንም ወደ አገር ቤት ይዘህ ስትሄድ እነዚህ ልጆች መግባባት አለባቸው። እንግሊዘኛም የማይችሉ ይኖራሉ እዛ አገር ቤት ገባው ወላጅ። ስለዚህ አገሩን እንዲወዱት ተዝናንተውም እንዲመጡ ከቤተሰብም ጋር ደግሞ እንዲግባቡ የግድ ቋንቋ ያስፈልጋቸዋል። እዛ ሄደው ገባ ካልተግባቡ ወደዛ ሀገር ተመልሰውም ለመሄድ ላይናፍቁ ይችላሉ። ግን በደንብ ከተግባቡ ከኩዮቻቸው ጋር ከቤተሰብ ጋር የሚግባቡ ከሆነ ስለ ሀገራቸውም ለማወቅ ጉጉት ይኖራቸዋል። ብዙ ብዙ ነገር አለው። ለዛ ነው እንግዲህ የገሞራውም ዝግጅት ላይ ተሃል ባለፈው ከነዚህ ከሚማሩት ውጪ ሌሎቹም በቤተክርስቲያን ደግሞ አማርኛ ቋንቋ የሚማሩ ልጆች ወጥተው ያን ዝግጅት መድረክ ላይ ሲያቀርቡ አይተዋል። እና በጣም ነው ደስ የሚለው። ማንኛውም ወላጅ ልጁን አፍ የፈታበትን ቋንቋ ቢያስተምረው ጥሩ ነው ማለት የአማርኛም ሆነ ሌሎችም ቋንቋዎች ተጨማሪ ልጆች ይይዛሉ።
እንደውም ጥናቱ እንደሚያሳየው ከሆነ ህፃናት ልጆች የተለያዩ ቋንቋዎች ማወቃቸው የአእምሮ አመለካከታቸውን የነገሮችን አመለካከት ሰፋ አድርገው እንዲያዩ ያደርጋል። በጣም ጠቃሚ ነው የሚሉት ይሄን ካልን አይቀር ታሪካቸውንም እንዲያውቁ ሀገራቸውን እንዲወዱ ያደርጋቸዋል ብለኛል። እስቲ ስለ ሀገር ማወቅና ስለ ታሪክ ካነሳን አይቀር እንግዲህ አንተ ሰሞኑን ሄደህ ሀገርህን ቤተሰብህን አሳይተህ ቤተሰብህን አግኝተህ ልጆችህን ባለቤትህን በጠቅላላ ቤተሰቦችህን
አገራችሁን አይታችሁ መጣችኋልና የሳቡ ነገሮች እንዳሉ አጫውተኛል መጣየት አለባቸው የምትላቸው ሶስት ነገሮች ገልጸህልኛል እስቲ ሶስቱን በተራ እንጀምራቸው ባንተው አንደበት የብሔራዊ ሙዚየምን እንጀምር መጎብኘት አለበት ብለህኛል መገድ ኢትዮጵያዊ መጎብኘት አለበት ብለሃል ለምን
አህመድ እንደምታውቀው ወደ አገር ቤት ሲከድ ብዙ ጊዜ እነዚህ ታሪካዊ ቦታዎችንም ለማየት ብዙ ጊዜ እንተናነለም ይመስለኛል ይሄ እንግዲህ የኢንፎርሜሽን ምጥረት ይሆናል ቱሪዝም ኮሚሽን በደንብ መስራት ያለበት እንዲሁ ሚዲያዎችም በደንብ መሰራት ያለበት ይመስለኛል እንግዲህ ወይ እንግዲህ ባለፉት 27 አመታት የነበረው ሁኔታ ይሄ የሀገርህን ባህል እነዚህ ለመሳሰሉ ሙዚየሞችን ወይ እንድጋብ እንድትጎበኝ የሚጋብዝ አይነት ነገሮች ላይኖሩ ይችሉ ይሆናል አሁን ግን ባለው ሁኔታ ላይ ሳየው ያው እኔ አሁን መጀመሪያ በዛው ጥቆማ ተሰጥቶኝ ነው ሄድኩት መጎብኘት አለበት የሚል የኢትዮጵያ ብሔራዊ ሙዚየም በጣም መታየት ያለበት ነው ግን ስገባ ያው እንትን ካሉኝ ነገሮች ትንሽ ከገረሙኝ ነገሮች አንዱ ገና ስትገባ 2 ብር ነው መግቢያው አህመድ
2 የአሜሪካ ብር ነው ወይስ
2 የኢትዮጵያ ብር ማለት በአሁን ሰዓት ምንም ዋጋ የሌለው ማለት ነው
አንድ ክራውን እንኳን አይሞላም
አዎ በ2 ብር ምንም አትገዛም እንግዲህ አንድ እንቁላል 5 ብር ነው አንድ ዳቦ 3 ብር ነው እዛ ሀገር የምትገዛውና 2 ብር ምንም አይደለም በዛ ላይ እኔ በነበርኩበት ሰዓት ከ60 በመቶ በላይ የውጭ ጎብኚዎች ነበሩ ውስጥ እንግዲህ እኛ ስንገባ የራሱ ካርኒው 2 ብር የሚያወጣ ነው ትልቅ ካርኒው የተቆረጠልን ማለት ነው እና ሰራተኞች አሉ የተለያዩ እንግዲህ ወጪዎች ሙዚየሙ ያስፈልጋልና 2 ብር በእውነቱ በጣም እንትን ያለ ነው በተለይ ከውጭ ለሚመጣ ማለት ነው አገር ውስጥ ላለ በትምርት ቤትም በምንም እንደዚህ አሁን ለሚጎበኙ ጻናት በዚህ ዋጋ ቢሆን ምንም አይደለም አፎርድ ያደርጉታል ግን ከውጭ ለሚመጣ ሰው ከውጭ ስለ እኔንም አንተንም ይጨምራል ዲያስፖራው እና የውጭውንም ሰው ማለት ነው የተለያየ ዋጋ ታስከፍልም ከውጭ ለሚመጣው ከፍ ያለ ዋጋ አድርገው አንደኛ ሙዚየሙንም መርዳት ነው ሁለተኛ ያው ገብተ የምትጎበኘው ነው እዚህ ሀገር ያው የነጻ ሙዚየሞችም አሉ ከፍለ የምትገባቸውም አሉ ዋጋቸውንም ያው ታውቃቸዋለ ማለት ነው
ትክክል
እና ውስጡ በእውነቱ
ምን አያያችሁ እዛ ሙዚየም ውስጥ ገብታችሁ ኦልሞስት በነጻ ገብታችሁ ማለት ይችላል
ኦልሞስት ነጻ ማለት ይችላል አው
ምን ታያለ እዛ ገብተ ምን አለ ኢትዮጵያ ናሽናል ሙዚየም ውስጥ ምን አለ
እንግዲህ ገና ከታችኛው መሬት ሲጀምር ኢትዮጵያን የገዙ መሪዎች በጣም በትልልቅ ፎቶዎች አሉ ያጼ ቴዎድሮስ ያጼ ዮሐንስ ያጼ ምኒልክ የዘውዲቱ ምኒልክ የኃይለ ሥላሴ የመንግስቱ የመለስ አለ የገዙባቸው ማመተምረት አለ
ኦኬ
ከነዚህ ውስጥ የገረመኝ ያው የኃይለ ማርያም ፎቶ አልነበረም እንግዲህ ምናልባት ኮወረደ አመት ስላልሞላ ወይ ጥቂት ወራቶች ስለሆኑ እንግዲህ ፎቶን ለመስቀል አልደረሱም ይሁን አላውቅም የሁሉም መሪዎች አለ የሱን ፎቶ እዛ ላይ አላየውም የሳቸውን ፎቶ
ወይንም ደግሞ ምናልባት በተዘዋሪ እሱ እንደው ዝም ብሎ እንትን ቃ እንደቃ ተቀምጠው ነው እንጂ አልገዙም ለማለት እንዳይሆን
እንግዲህ እንደ ተርጓሚው ነው
ትርጉም የግል ነው ባይንሽ
የግል ነው እንደሱ ነው እና ያ አለ እንግዲህ ከዛ በተረፈ እንግዲህ የተለያዩ እዛ እንትኖችን ታያለ ታሪካዊ ጽሁፎችን እንትና አርዲ ሰላም አጽሞች እና ሉሲ እዛ ቦታ ላይ ታያለ እንግዲህ ላበሾቹ የሚያስጎብኝ ሰው አላየሁም ግን ነጮቹ በግሩፕ ወይ እነሱ ይዘውት የመጡት አስጎብኝ ይሁን ወይ ሙዚየሙ አላውቅም ያው የፈረንሳይኛና እንግሊዝኛ ተናጋሪዎችን የተለያዩ አስጎብኞች ሲያስጎብኙዋቸው አይቻለሁ ይያብራሩላቸው ማለት ነው ይመስለኛል እንግዲህ ከቱሪዝም ኮሚሽን ይመስለኛል
ኦኬ
ያንን እንግዲህ ወይ ፓኬጅ ፕራይስም ሊኖራቸው ይችላል እንግዲህ እንደዚህ ለሚመጡ ከናስጎብኞች
ኦኬ
ያንን ያየውት
ከዚህ ውጭ ሌላስ ወርቃ ወርቅ ምናምን መሳሪያ
ያሉት ይሄ የመሬቱ ክፍል ነው መጀመሪያ ፎቅ ላይ ደግሞ ስትወጣ የተለያዩ ታዋቂ ኢትዮጵያውያን ሰዓሊዎች ስለ ኢትዮጵያ ስለ ሀገሪቷ ግንዛቤ የሚሰጡ በእጅ የተሳሉ በጣም የሚያማምሩ ስዕሎች አሉ ለምሳሌ ቆሎ ተማሪ አይነት እንግዲህ ላንተ ደግሞ የሚሆነሃል የርገት በህብረት ዘማቾች በሰራ ላይ ያሉ ያንን የሚያሳያው በጣም ደስ ደስ የሚሉ ስዕሎች ነው ያሉት እዛ ቦታ ላይና በሙሉ በእጅ የተሰሩና መታየት የሚገባቸው ናቸው። እነዚህ ስዕሎቹን እንግዲህ ብዙ ናቸው ጽፌ ማጨረስኳቸው ግነሱን ጨርሰው ወደ ሁለተኛ ፎቅ ደግሞ ስትወጣ የጥንት የርሻ ያደን ባህላዊ ጦር መሳሪያዎች አሉ እዛ ላይ ባህላዊ ሙዚቃ መሳሪያዎች እዛ ላይ አሉ እንቢልታ ከበሮ ምናምን የመሳሰሉ የተለያዩ ብሔረሰብ ትራሶች አሉ። ትራስ ሲባል የጨርቅና የጥጥ አይደለም የእንጨት ትራሶች በጣም የሚገርም ነው። ያየኋቸው የተለያዩ ብሔረሰቦች እንት ነው እዛ ላይ ተጽፎበታል የማን የምን እንደሆነ። የእስልምና እምነት መገልገያ ቃዎች አሉ የጥንት እንግዲህ ከቁርአን ጀምሮ ልብሶች ምናምን የተለያዩ እንትሮች አሉ። የክርስትና እምነት መገልገያ ቃዎችም አሉ እዛ ቦታ ላይ እንደ መስቀል መጽሐፍ ቅዱሶች የተለያዩ ነገሮች ነው ያሉት እዛ ላይ እና እነዚህ ነገሮች በዚህ ሙዚየም ታያለ። ይሄ ባጭሩ የገለጽኩል ነው እንጂ ብዙ የምታየው እዛ ቦታ ላይ አለ።
የጥንት ነገስታት
የጥንት ነገር ነው በሙሉ ያለውና እዛ ቦታ ላይ አው በነገራችን ላይ የመጀመሪያው እንትን ላይ ያልኩ መሪዎቹ ያሉበት ላይ የጃንሆይ እዛ ዙፋኑም አለ
የተቀመጡበት ማለት ነው
የተቀመጡበት አለና ለይ ልጆች ይዞ ሄዶ ማስጎብኘት ለራስም ማየት ጥሩ ነው ላለው። እንግዲህ የብሔራዊ ሙዚየሙን ተመለከተኝ ይመስላል
በጣም ኃይሊ እንትን ትላለህ ማለት ነው መጎብኘት አለበት ነው የምትለው?
አው
በጣም ጥሩ
ነው ያለበት ቦታ ነው ምለው
እኔም እስከዛሬ አላቅም ይሄን ነገር ግን አሁን የመጀመሪያ እንትኔ ነው ማደርገው የጉብኝት ቦታ ወደ ሁለተኛው መጎብኘት አለበት ብለ ተነገርከኝ አንዱ ሁለተኛው ስላሴ ቤተክርስቲያን ነው ወደዛ እንሂድ።
አዎ በትክክል ሁለቱ በነገራችን ላይ ጎን ለጎን ናቸው ኢትዮጵያ ብሔራዊ ሙዚየም እና ስላሴ ቤተክርስቲያን 4 ኪሎ ነው።
ኦኬ ኦኬ
4 ኪሎ ነው እዛ ነው እዛ ምንድነው ብዙ ታዋቂ ሰዎች የሀገር መሪዎች የሚቀበሩበት ቦታ ነው ቦታው ማለት ነውና ልዩ የሚያደርገው እዛ ቦታ ላይ የሚሰሩ ታውልቶች በጣም ያው ልዩና ለአይን የሚስቡ ናቸው ስትገባ እንግዲህ የምታገኘው ማለት ነው።
ኦኬ የተለያየ መግቢያ አለው ብለህ ነበር መሰለኝ።
አዎ አሁን በፊት ለፊቱ ስትገባ መጀመሪያ ላይ የምታገኘው የሁለቱን አጳሳት በግራና በቀኝ ታገኛለህ የአቡነ ተክለ ሃይማኖት ከ1968 እስከ 80 ጳጳስ የነበሩትና አባ ጳውሎስ አሁን በስተመጨረሻው ላይ ያረፉት ማለት ነው የሳቸው አለ ማለት ነው በትልቅ መንበራቸው ላይ ሁለቱም ተቀምጠው ፊት ለፊት መግቢያው ላይ ነው ያሉት እና ተለቅ ያለ ነው ሂውጅ እንትን ነው ጎን ለጎን ሆኖ እዛ ላይ ታገኛለህ። በአንደኛው መግቢያ በር ደግሞ ስትገባ እዛ ቦታ ላይ ያው የተለያዩ የአርቲስቶች አሉ ለምሳሌ ጎን ለጎን ካሉት ውስጥ አርቲስት ፍቃዱ ተክለ ማርያም ገና አልተሰራለትም ግን ስሙና ፎቶው እዛ ቦታ ላይ አለ። የሎሬት አፈወርቅ ተክሌ አለ የአርቲስት ጥላሁን ገሰሰ አለ እነዚህ አብረው ያሉ ናቸው ጎን ለጎን ናቸው።
ኦኬ
ሌላው ደግሞ ፕሬዝዳንት ግርማ ወልደ ጊዮርጊስ የሳቸውም ያኔ ትኩስ ነበር ነው የርኩ ጊዜ አበባና ስማቸው ነው ያለው እዛ ቦታ ላይ ቀብራቸው እንግዲህ እንትኑ ሐውልታቸው ገና አልተሰራም። የኢንጂነር ስመኘው ግዛው የአባይ ግድብ ኢንጂነር የነበሩት የሳቸውም ገና አልተሰራም ግን ቦታው እዛ ነበር አበባና ምንድነው ጽሑፍ ነበረው እና የኦሮሚያ ክልል ፕሬዝዳንት የነበሩት ያቶ አለማየሁ አቶምሳ በመርዝ ተገለዋል የተባሉት ማለት ነው እሳቸው ተሰርተዋል። ያው እነዚህ ጎን ለጎን ያሉ ናቸው።
ኦኬ
አብረው ያሉ ናቸው። የጻፊያን ደግሞ ባንድ ሳይድ አለ የሎሬት ጸጋዬ ገብረመድን የአዲስ አለማየሁ የልጅ ሚካኤል ምሩም አለ የደጃዝማች ዘውዴ ገብረስላሴ የደጃዝማች ካሳ ዳርጌ እነዚህ ሁሉ ባንድ ላይ መታገኘው ነው።
ኦኬ
እሱኛው መግቢያ አልፈ ደግሞ በሌላኛው መግቢያ ስትገባ ያው የጠቅላይ ሚኒስትር መለስ ዜናዊ
ኦኬ
በትልቅ 300 ካሬ ሜትር ላይ ያለፈ መቃብር ቦታ አለ። ክፍትና ቤት በእብነበረድ የተሰራ ነው። በፊት አይገባ አታልፈውም ነበር እንትኑን አሁን ግን ውስጥ ድረስ ገብተ ምንም ችግር የለም። ውስጥ ድረስ አልፈ ትገባለህ። እዛ የተጻፈውንም ማንበብ ትችላለህ። የሚፈልግ ሰው ፎቶም መነሳት ይችላል። ምንም ክልክል የለውም። አንድ ጠባቂ ነው ያለው። በፊት ከነበረው አራት ጠባቂዎች እንግዲህ እዛ ጠይቄ እንደተረዳሁት ያም ጠባቂ ራቅ ብሎ ነው ያለው እንጂ እዛው እንትኑ አካባቢም ማለት አስከሬኑ አጠገብም አይደለም። ስለዚህ ምንም እንትን የለውም ማለት ነው። ገብቶ ማንም ሰው ማየትና እዛ ላይ የተጻፈውን ግድግዳውም ላይ ማንበብ ይችላል። የመለስን አልፈህ እንደሄድክ ደግሞ በአንድ ላይ የነ ፕሮፌሰር አስራት የደምሴ ዳምጤ ስፖርት ጋዜጠኛ የነበረው የጃጋማ ኬሎ የኢንጂነር ኃይሉ ሻውል የብርጋዴር ጄኔራል ለገሰ ተፈራ እና የነ ምሩጽ ይፍጠርን ታገኛለህ። አስከሬን በአንድ ላይ ነው ያለው
ማለት የምሩጽ አንድ አካባቢ ማለት
አንድ አካባቢ ነው። ያው እንትኑ አልፈ ገብተ እዛው ላይ በእግርህም ሄድ ትችላለህ። በእንትኑ በየሐውልቶቹ ዙሪያ ማለት ነው።
ኦኬ።
የምሩጽን ሳይ እኔም አንድ ታሪክ እዛ ቦታ ላይ ለማወቅ ችያለሁ። የምሩጽን ቀርቤ ሳነብ የልጁን ማስከሬን እዛው አምጥተው ከስር ቀብረዋታል። እሱ እንደተቀበረ ማለት ነው። እሷ ያረፈችው እንግዲህ የ29 ዓመት ልጅ ነች። በመኪና አደጋ ረዘም ያለ ዓመት በፊት ነው የሞተችው። እንግዲህ እሱ ሲሞት አስከሬኗም እዛው መጥቶ እንደተቀበረ ነው የሰማሁት። እና ያው ጽሑፉ አለ ኢየሩሳሌም ምሩጽ ይፍጠር ይላል። ከእሱ ጋር አብራ ነው ያለችው።
በነገራችን ላይ የምሩጽን ነገር ስታነሳ ኢጎዝላቭ ተማሪ ሆኜ ማስታውሰው የኢጎዝላቭን የታወቀ የቴሌቪዥን ስፖርት አቅራቢ ነበርና እሱን የሚጠራው ማርሽ ቀያሪው
ምሩጽ ይፍጠር። ከነዚህ በተጨማሪ እንግዲህ ራቅ ብሎ ደግሞ የክራሯ ንግስት አለች። ታውቃታለህ?
ሜሪ አርምዴ
የክራሯ ንግስት አስናቀች ወርቁ ይላል።
አስናቀች ወርቁ ኦኬ።
የክራር ተጫዋቾች እና ከያኒ አብርሃም አስፈላሽ ደግሞ አለ። ያው ቀልደኛው ማለት ነው። ፈረንሳይ ለጋሲዮን የነበረ ነው። የነሱ ጎን ለጎን አለ። እንግዲህ የነዚህን ሁሉ እንግዲህ ለመጎብኘትና የቻልኩትን ያህል ደግሞ ማስታወሻ ፎቶዎች ለማንሳት ሞክሬያለሁ እና የሚታዩ ናቸው። አንደኛ ያው እነዚህም የረሳቸውንም ባለታሪኮች እዛ ቦታ ላይ ስትዘዋወር ታስታውሳቸዋለህ ማለት ነው።
ትክክል።
ብዙ ሰው ይጎበኛቸዋል። በነገራችን ላይ ብዙ ሰው አይቻለሁ እዛ እየተዘዋወረ ሲጎበኝና ፎቶ ሲያነሳ።
መኮንን፣ ሶስተኛ ደግሞ በሰፊው ልታስረዳን ወይንም ልትገልጽልን ተስማማ ነው የእንጦጦ ራጉኤልና ማርያም ሚኒሊክ ያሰሩ።
አዎ፣ እሱ አለ። ከዛ በፊት ግን ይሄን አንድ የረሳሁት ነበረ። እዚህ ስላሴን ስንጎበኝ ሁላችንም የምናውቀው አሁን ለምሳሌ ደርግ የረሸናቸው ስልሳዎቹ በሚል ነበር የምናውቀው።
የእነሱም ፎቶ አለ።
ይህን ነገር ግን እዛ ስገባ ልክ የእነሱም በትልቁ ነው እንደ መለስ አስከሬን ከ300 ኳድራት ሜትር ይሆናል ብለውኛል። ሐውልት እዛ አጠራ ላይ ተሰርቶ በእንትን ታጥሯል። ደርግ በግፍ የገደላቸው 68 የቀድሞ ሰማዕታት መታሰቢያ ይላል ጽሑፉ ላይ።
60 ሳይሆን 68 ነው፣
68 ይላል እዛ ላይ ተጻፈው።
ስማቸው የለም።
ወደ ውስጥ መግባት አትችልም። እንግዲህ እንደሰማሁት ወደ ውስጥ ስትገባ ከዚህ በፊት የገቡ እንግዲህ ይኖራሉ። ደረጃ ወደ ታች የሚወረድ አለ። አትወርድ መሰለኝ ከቤተሰብ የሆነ ካልሆነ አጽማቸው እዛ ይታያል የሚል ሰምቻለሁ። ግን እኛ በነበረንበት ሰዓት እንትኑ ማለፍ አትችልም። ታጥሮ ነበረ አጥሩና ያው 68 የሚለው ለእኔም ትንሽ እንትን ብሎኛል። አዲስ ሆኖብኛል። ያው በስልሳዎቹ ነበር የማውቀው።
እኔም እንግዲህ የተሰማው የተነገረን ይነገር የነበረው 60 ላይ ረሸነ ነበር። እንግዲህ ከዛ ከስልሳዎቹ በኋላ ወይም ደግሞ ቀደም ብሎ እዛው አካባቢ የተረሸኑ ሊኖር ይችላል።
68 ሰማዕታት ተብሎ ሐውልቱ ላይ እዛ ላይ ተጽፏል ማለት ነው።
ወደ እንጦጦ ኒድ የዳግማዊ ሚኒሊክ ስራዎች
እንጦጦ እንግዲህ እንደምታውቀው ሁለት ቤተ ክርስቲያኖች አሉ እዛ። እንጦጦ ራጉኤል ኤልያስ ደብር የሚሉትና እንጦጦ ማርያም ነው። ሁለት ነው ያለው። ያው ሁለቱም በተቀራራቢ ርቀት ላይ ነው ያሉት። የአምስት ደቂቃ በመኪና የዛን ያህል ርቀት ነው ያለው። በዛ ቤተ ክርስቲያን ውስጥ አሁን በመጀመሪያው ላይ የዘራ ያዕቆብ አባት አጼ ዳዊት ያስፈለፈሉት ዋሻ አለ። 700 ዓመት ያስቆጠረ ዋሻ ነው። እዛ ቦታ ላይ ማለት የሚገኘው
ዋሻው ለመፈልፈል ያጼ
የዘርያቆብ አባት አጼ ዳዊት እና ዋሻው ለመፈልፈል 5 አመት ያህል ወስዷል ብለዋል። እንግዲህ ካስጎብኙ ከ1375 ከ1380 ድረስ ይሄን ዋሻ ለማስፈልፈል
ኦኬ።
እና ቤተክርስቲያኑን ከተሰራ 139 አመቱ ነው። እና የዚህ ቤተክርስቲያን ዲዛይኑ በጣም ልዩ ነው። ክብ ሆኖ 3 ፎቆች አሉት። እስካሁን ከተሰራ 139 አመቱ ነው። ቆርቆሮ ብቻ ከላይ ነው የተቀየረው እንጂ ዲዛይኑ እስካሁን ምንም ነገር እንትን አልተደረገለትም።
3 ፎቅ
አልተቀየረም እንዳለ ይዘቱን ነው ያዘው። 3 ፎቅ ነው ያለው። እንግዲህ አንደኛው የቅኔ ማህሌት ይባላል። ፎቁ ከበሮ ጽናጽል ምናምን የመሳሰሉት የሚቀመጥበት ነው። ሁለተኛው ፎቅ ቅድስት ይባላል። ምእመናን የሚያስቀድሱበትና ቁርባን የሚቆርቡበት ነው። ሶስተኛው ፎቅ ደግሞ ቤተ መቅደስ ይባላል። ታቦትና የጽላት የመሳሰሉት የሚቀመጥበት ነው። እና በጣም ደስ የሚል ነው ዲዛይኑን። እንግዲህ አጼ ምኒልክ ያሰሩት እሳቸው ናቸው ያን እንትን ያሉት። በጣም በሚያምር ሁኔታ ነው። እዛም ሙዚየም አለ። አነስተኛ ሙዚየም ነው ያለው የመጀመሪያው ቤተ ክርስቲያን ውስጥ ስትገባ። ያው እዛም እንግዲህ 10 ብር ነው የምትከፍለው። እንግዲህ ኦልሞስት 3 ክራውን እንደማለት ነው።
ኦኬ።
በዚህ ሀገር
ኦኬ
10 ክራውን ለእያንዳንዱ ጎብኚ ትከፍልና
10 ብር
ትከፍልና እዛ ውስጥ እንግዲህ ያሉትን ነገሮች ትጎበኛለህ ማለት ነው። ብዙ የተማረው ለምሳሌ በጦርነቱ ባድዋ ጦርነት ጊዜ የተማረኩ መሳሪያዎች ይዛሉ ለሳምፕል የተቀመጡ ማለት ነው።
ከጣሊያን የተማረኩ
እዛ አለ። ቤተ መንግስቱ ለምሳሌ ሲመረቅ አባ ጂፋር ከጅማ ተጋብዘው ነበር። 350 ኪሎ ሜትር በፈረሳቸው ነው የመጡት እና ይዘው የመጡት ለቤተ ክርስቲያኑ መጋረጃ በዛ በሙዚየሙ ታገኛለህ።
አላሁንም
አለ እዛ ላይ ያው እሱ አስጎብኞች አሉ እያስረዱህ ነው እንትን የሚሉት። እዛ ደስ የሚለው ምንድነው የሚያብራራልህ አለ። ጥሩ ማብራሪያ ነው።
ኦኬ።
እንትን የሚሉት እና እዛ ቦታ ላይ ያው የተለያየ እንትን ትለታ ያለ። ያው ዋሻው በጣም የሚያስደምም ነው። 3 የተለያዩ ክፍሎች አሉት። የተፈለፈለ ዋሻ ነው። ያው እሱን ጎብኝተን እንደጨረስክ ደግሞ ወደ እንትን ነው የምትሄደው፣ ወደ ሁለተኛው እንጦጦ
ማርያም
ነው የምትሄደው። እና ያ ቤተክርስቲያኑ በአራቱም አቅጣጫ አዲስ አበባ እንታ ያለ እና ምኒልክ ለስትራቴጂ የያዙት ቦታ ነው ይባላል። ጠላት ከየትኛው አቅጣጫ ቢመጣ ከላይ ለመቆጣጠር እንዲያመቻቸው ብለው የያዙት ነው። እና በወቅቱ እንግዲህ እዚህ 60,000 ህዝብ ነበር የሚኖረው።
ኦኬ።
እና ቤተክርስቲያኑ ሲመረቅ 5395 ሰንጋ በሬ ታርዷል ለምርቃት። እንግዲህ ከተለያዩ ቦታዎች ነው የመጡት ሰዎች እንትኑ ለማድረግ ማለት ነው፣ ለማስመረቅ።
ኦኬ።
እና ምኒልክም ቤተ መንግስታቸውን እዚህ ነበር ያደረጉት ማለት ነው። አሁን የተጠቀስኩል ቦታ ማለት ነው። እና በዚህ ቤተ መንግስት ውስጥ ገና ስትገባ የሚኒሊክ ሙዚየም አለ። ገና ቤተ ክርስቲያኑ ቅጥር ግቢ ስትገባ ሙዚየሙ አዲስ አበባ 100ኛ አመቷን ስታከብር መንግስቱ ኃይለ ማርያም ነበር ያሰራው።
አሃ።
ይሄን ሙዚየም ማለት ነው።
ኦኬ።
እና ሙዚየም በራፉ ላይ ምን ይላል? በአዲስ አበባ 100ኛ አመቷን ስታከብር ፍቅረ ስላሴ ወግደረስ የመረቁት ሙዚየም ይላል። ያኔ ጠቅላይ ሚኒስትር የነበሩት ማለት ነው። ያ ጽሁፉ በሩ ላይ አለ፣ ተጽፎ ይገኛል ማለት ነው።
ኦኬ።
እና ስትገባ ምንም ነገር ይዘህ መግባት አትችልም፣ ስልክም አትችልም፣ ካሜራም በአጠቃላይ የመሳሰሉት ነገሮች ፍተሻ ያለበት ነው።
ለምን?
እና እንግዲህ እኔ እንደገባኝ እዛ ብዙ እንትኖች አሉ መሰለኝ፣ እቃዎች፣
ውድ የሆኑ እቃዎች።
እኔ ራሴ ግምት ነው ሊመልሱልኝ አልቻሉ፣ ለምንድን ነው ምናምን በሚል እንግዲህ ውድ የሆኑ እንግዲህ ወይ ከፎቶም አንስተህ አሳልፈህ እንትን አትል የሚፈለጉ ነገሮች ሊኖሩ ይችሉ ይሆናል። የራሴ ግምት ነው።
ምን አያችሁ
እዛ ውስጥ? እንግዲህ ብዙ ነገር ነው ያለው ከድሮ ብር ጀምሮ ያሉት አሉ እነ ተገራ
ማሪያ ቴሬዛ
የመሳሰሉም እንግዲህ ብራችን ምን ያህል ጠንካራ እንደነበር በጣም ይገርማል 1 ዶላር ከአንድ ብር ጋር እኩል ነበር
ሱማ እኔ ራሴ ሳውቀው ልጆኜ 1 ዶላር 250 ነው 225 ብር ነበር
ያ ሱስ ከ 1977 ባለው ጊዜ በኢትዮጵያ አቆጣጠር 2007 ነበር የሚቀየረው
ነገር ሰምቻለሁ
አዎ ግን ከዛ በፊት 1 ዶላር ከአንድ ብር ጋር ኢኩቫለንት ነበር እንግዲህ ሲያስረዳን ዘይ ነበረው ሰውዬ
ኦኬ
ያ የተለያዩ ኢትዮጵያ ተጠቀመባቸው የነበሩ ብሮች እዛ ቦታ ላይ አለ የወረቀትም ሆነ ያው የሳንቲም ማለት ነው
ኦኬ
እዛ ቦታ ላይ ታያለ እንዲያውም አስጎብኙ ምን አለ ደርግ ከነበረው የሃይማኖት ጥላቻ አንጻር ያው ሪዮት ዓለሙ ሶሻሊዝም በመሆኑ እዚህ ቦታ ላይ የሳቸውን ሙዚየም ማሰራቱ ሊያስመሰግነው ይገባል ብሎ ይሄንን ተክሶልናል አስጎብኙ
ኦኬ
ምክንያቱም ያው ለሀገር ማሰቡን ያሳያል እዚህ ቦታ ላይ ውጪ ማሰራት ይችሉ ነበር አለ ከዛ በተጨማሪ ቱሪስቶች መጥተው እንዲጎበኙ የውጪ ሞን ያገሩ ሰዎች ከሽሮ ሜዳ እስከ እንጦጦ ያለውን አስፓልት በዛ ጊዜ ነው ተሰራው ሙዚየሙ ተመርቆ ሲከፈት ማለት ነው
ኦኬ
ያ በቀላሉ መጓጓዝ እንድትችል በሚል ነው እና ያው የሚያስደምም ነው ተራራ ላይ ያለ ነው እና በዚህ ሙዚየም ውስጥ ብዙ ነገሮች ነው የምታገኙት
የሚንሊክ ምን ማስተዋወሻዎች አለ ምን ቃላቸው
አዎ ለምሳሌ ከራሻ ኦርቶዶክስ የተሰጠ አለ በ1882 የተበረከተ የማርያም ፎቶ አለ
ኦኬ
ከራሻ ኦርቶዶክስ ይሄን ፎቶ ልዩ የሚያደርገው ምንድነው ተከሻና ግንባሯ ላይ የማርያም በዲያመንድ ያጌጠ ነው
ኦኬ እንቁ ማለት ነው
እንቁ ማለት ነው ከራሻ ነው
በነገራችን ላይ ላቋርጥና ተከትላለ በዚህ ላይ የራሽያና የኢትዮጵያ በተለይ በአጼ ምኒልክ ጊዜ የነበረው የአውሮፓ ሀገር ጣሊያኖች ኢትዮጵያን ሊወሩ ሲሉ በዛ አካባቢ አውሮፓ መንግስታት ተጠቅላላ ያለም ትልልቆቹ መንግስታት ጣሊያን ኢትዮጵያ ትገባታለች ብለው ባሉበት ጊዜ ራሽያኖች ብቻ ነበሩ ኖ ብለው የተከራከሩትና ለሚኒሊክ መሳሪያ የሰጡላቸው ጣሊያኖችም ኢትዮጵያ መሳሪያ የላት ሚኒሊክ መሳሪያ የለውም ብለው ያመኑበት የገመቱበት በድብቅ ከራሽያ መሳሪያ በገፍ ይገባላቸው ነበር እሱን ሚኒሊክም በጣም ስማርት ስለነበሩ ልክ መሳሪያ እንደሌላቸው አርገው ነው ጦርነቱ እስኪጠናቀቅ ድረስ ሪአክት ያደረጉት ጣሊያን በቀላሉ አሸንፋለሁ ብሎ እንዲያምን እና ያን ጊዜ እንዳልኩት ራሽያኖች ብቻ ናቸው ኖ ጣሊያን ኢትዮጵያ መውረር የለባትም ብለው ያሉት ቀጥል
አዎ የዛ ቦታ ላይ እንግዲህ የሚኒሊክ ላልከኝ የሚኒሊክ ካንኮበር ያስመጡት በልጅነት የተኙበት አልጋ አለ
ዋው
እዛ ቦታ ላይ ማለት ነው ሲነክሱ ያደረጉት የወርቅ ጫማ አለ
ወይ በጣም ውድ
ያጼ ኃይለ ስላሴ ሚኒሊክ የንግስት ዘውዲቱ የክብር ልብስ ሁሉ አለ እዛ ውስጥ ማለት ነው
አሁን ገባኝ
ድባብ ይገኛል ድባብ ምንድነው
ወይ ድባብ
ቲድ ነው የሚባል አባባል አለ አይደል
ወላድ በድባብ ቲድ
ምን ለማለት ነው
የፈረስ ምን ፈረስ ላይ የሚደረግ
የክብር ጥላ ማለት ነው ድባብ የጣይቱና የሚኒሊክ ያንት ላይ ይገኛል እዛ
አዎ ድባብ እሱ ነው
አዎ ድባብ ማለት የክብር ጥላ እንደማለት ነው
እኔም ሌሎች ይሄንን ማውቁ አድማጮቻችንም አንድ ነገር አወቅን ማለት ነው
አዎ ሌላው የሚኒሊክና የዘውዲቱ ዘውዶች ከነሐስ የተሰሩ የእጅ ማስታጠቢያ ጣሳና ሳህኖች እዛ ቦታ ላይ ታያለ አሉ እና የተለያዩ አሁን ኢትዮጵያ ድሮ ከግብጽ ነበር የሚሾመላት
ጳጳስ
ማለት ነው ግብጽ ደግሞ ያን ስትሾም ብዙ ነገር ነበር የምትወስደው ማለት ነው ወርቅ የሾመችበት እንደዚህ አይነት የሚሰጥ ነበርና እስከ ተወሰነ ጊዜ ያ ነገር ቀርቶ እንግዲህ 109 ፓትርያርክ ሾማለች ይላል እንግዲህ ካስጎብኙ ባገኘነው መረጃ ከተወሰነ አመት በኋላ እንግዲህ የመጀመሪያው ባትሊዮስ ናቸው ከዛ ቴዎፍሊዮስ ደርግ የገደላቸው ተክለ ሃይማኖት መርቆሪዮስ እና ጳውሎስና አቡነ ማቲያስ ናቸው ማለት ነው እንግዲህ ከዚያ ጊዜ በኋላ ግብጽ ካቆመች በኋላ እነዚህ ጳጳሳቶች ኢትዮጵያ በራሷ የሾመች ለዚህን ትምብላለች ማለት ነው። በዚህ ሙዚየም ውስጥ ያው ከጣሊያን የተማረኩ ወጨፎና ወንቸስተር የተባሉ መሳሪያዎች ይገኛሉ።
መስጠመንጃ
አዎ ተመጃ ናቸው። ወጨፎና ወንቸስተር
ይባላሉ። ቤልጅየም ነው
የለም እነዚህ ናቸው እንግዲህ ያሉት። ሌላው አንድ ጎራዴ አለ የሚኒሊክ ተስፋ እግዚአብሔር ነው የሚል የተጻፈበት
ኦኬ
የሳቸዋል። ከጉማሬ ቆዳ የተሰረጋሻቸው ሙዛ ሙዚየም ውስጥ አገኛለ እና ቀደም እንደነገርኩ አጼ ሚኒሊክ ሲነክሱ ያደረጉት የወርቅ ጫማም ያው በዚህ ሙዚየም ውስጥ ነው የምታገኘው ማለት ነው።
እና ስለዚህ ቢከለከል ፎቶና አንተኑ ቢከለከል አይገርመኝም።
አዎ እነዚህ ብዙ ነገሮች ነው ያሉት። የአትሌቶቻችን በሲድኒ ኦሎምፒክ ገዛኝ ያበራ ወርቅ ያገኘበት ወርቁን እዛ ላይ ያስቀመጠው የነ ብርሃን ያደረ ወርቅ እዛ አለ። ፈረንሳይ ሀገር ያሸነፈችበትም ዋንጫዎች እዛ ቦታ ላይ ታገኛለ። እና ታጋብያው ምክንያቱን ጠይቄ ነበር ለምንድነው ምክንያት አለ ወይ ምናም ብዬ። ብዙዎቹ አትሌቶች እዚህ እንጦጦ ተራራ ላይ ነው ልምምዳቸውን የሚያደርጉትና እንዴው አሸንፌ ከመጣው ወርቄን ለዚህ ሰጣለ ብለው ስለሚሳሉ ያንን ያደርጋሉ የሚል ምላሽ ሰጥተውኛል። እንግዲህ እዚህኛው ሙዚየም ለመግባት 20 ብር ነው የምትከፍለው፣ ለአዋቂ ለህፃናት 10 ብር ነው።
የኢትዮጵያ ብር ነው አሁንም
የኢትዮጵያ ብር ነው ነገር 20 እና 10 ብር ነው።
ኦኬ
ይሄንን ደረሰኝ ይዘ ቤተክርስቲያን ይሄንን ሙዚየም ጎብኝተ እንደጨረስክ ከቤተክርስቲያኑ ደግሞ አለፈ ብለ የሚኒሊክ ቤተ መንግስት አለ እሱንም በዚሁ ደረሰኝ መጎብኘት ይችላል ማለት ሁለቱን ለመጎብኘት ማለት ነው 20 ብር ማለት ነው።
በጣም
ያው የሚኒሊክ ቤተ መንግስት ገና ስትገባ ግቢው የኢትዮጵያ ባንዲራ ነው የሚውለበለበበት ምንም ምልክት የሌለው ማለት ነው።
ለሞጡ ማለት
ያንበሳም ሆነ የኮከብ የምንም የሌለው ለሞጡ በግቢ ውስጥ ይውለበለባል። እንግዲህ ያን ምንድነው በወቅቱ የነበረው ሁኔታ ለማሳየት ይመስለኛል።
ኦኬ
በወቅቱ እንዲነበር ለማለት ነው። እና ቤተ መንግስቱን ትገባለ አስጎብኛለ ገና ስትገባ ሪሴፕሽን አለ እንግዳ መቀበያ ይላል።
ኦኬ
ነጮችም ሆነ ማንም ከፍተኛ ባለስልጣን ሲመጣ እዚህ ሪሴፕሽን ነው የሚቀመጠው። ሪሴፕሽን ይቀመጥና ሄደው ያናግራሉ ማለት ነው። ለሚኒሊክን እንግዶች መጥቷል እንዴ ሲፈቀድ ብቻ ነው ከዛ ሪሴፕሽን
ኦኬ
ምራባያውንም ይሁኑ ምኖቹ ተነስተው ወደዛም ይሄዱት ወደሳቸው
ኦዲየንስ የሚሰጣ ሲሰጣቸው ይጠብቃሉ እዛ ሪሴፕሽን
እዛ ነው በቃ ሪሴፕሽን ውስጥ ነው የሚቀመጡት። እንግዳ መቀበያ ይላል ራሱ
ኦኬ
እዛ ሆነው ነው የሚጠብቁት ማለት ነው። እና በዘመናዊ ሁኔታ ነው የተሰራው በአብዛኛው ቤተ መንግስቱ ጣራው ምኑ የቀድመ የተቀስኩላ 5300 ምናምን በሬ ታረደ ያልኩ
ኦኬ
በዛ ቆዳ ነው ቆዳው ለዚህ ለቤተ መንግስት መስሪያም ሆኖ አገልግሏል። ለግርግዳውም ለኮርኒሱም ተጠቅመውበታል ማለት ነው። እና እዛ የተለያዩ ክፍሎች ነው ያሉት ቤተ መንግስቱ ማለት ነው። የምግብ መብያ አዳራሾች አሉ። ይሄ በቃ ሙክት የሚሰቀልበት መስቀያዎች ሁሉ በቃ ልዩ ናቸው። የእንትን ቤት አለ ራሱ
የምግብ መግቢያ አዳራሹ ነው። ስትገባ የተለያየ ምንድነው መግቢያ አለው
የተለያየ ስም ነው ያለው። ዝም ብለህ አትገባም። አሁን ሲገባ አሁን ራስ ይባላል። ድሮ ሚኒስትር አትልም። በዛ ጊዜ
አናይ
ራስ ነበር የሚባለው። የራስ መግቢያ ለብቻ አለ። የደጃዝማች መግቢያ ለብቻ አለ። የፊታውራሪ መግቢያ አለ። እና እንደ ማረግ ነው የምትገባው።
ኦኬ
ራስ በገባበት ደጃዝማች አይገባም። ፊታውራሪ በገባበት አንደኛው አይገባም። ሁሉም የየራሱ መግቢያ አለው። ተራቸውን ጠብቀው ነው የሚገቡት። እና ያው እዛው የምግብ ዘመናዊ ነው። በዛ ጊዜ እንዲህ ተሰርቷል ወይ ትላለህ። ራሱ ክፍሎቹና ሁኔታውን ስታይ በጣም የሚገርም ነው። እዛ እንትን የጠጅ መጥመቂያቸው የጠላ መጥመቂያቸው ዘመናዊ ማን ነው በርሜሎቹ በእንጨት የተሰሩት ራሱ በጣም ልዩና በጣም የሚያስደምም ነው። በዛ ጊዜ ተሰርተዋል ወይ ትላለ። ያን ጎብኝተ ደግሞ ስትወጣ ያው ከአጼ ሚኒሊክ ከአውስትራሊያ መጡ ዛፍ 125 ዓመት ያስቆጠረው እዛ ላይ አለ።
ባህር ዛፍ
125 ዓመቱ ነው ብለውናል። አዎ ትልቅ ነው።
ኦኬ
እዛ ቦታ ላይ ታለ ውጪ ላይ ተተክሎ ማለት ነው። እና ማጠቃላይ ያው ይሄን ይመስላል መጎብኘት በጣም ኢትዮጵያዊ ታሪኩን ማወቅ ያለበት በተለይ ነው ከሁሉም የንጦጦን በጣም ልዩ ነው ነው ማለት ታሪክን ለማወቅ
ልጆችን ይዘክር
ለማወቅ ይጠቅማል
ልጆችን ይዘክር
ሶስቱም ቦታ ላይ ልጆችን ይዘን ያስጎብኛቸው
አንተ ታሪክን እንትን ማለት ተወዳል በጣም አሪፍ ነው በጣም በጣጅግ በጣም አሁን እኔንም ነሸጠኝ ዛ ስኖር በልጅነት የማላቀውን አሁን ሄጄ እንደ አዲስ ላየው ነው እና እጅግ በጣም እናመሰግናለን ያው ግን ያው ግዴታህን ነው የተወጣው የሬዲዮ ባልደረባ እንደመሆነ መጠን እንግዲህ ሌሎች ነገሮች ሲኖሩ ደግሞ እየደወልክ ታስተውሰናል ወይንም ራስህ ዝብቅ ይያርከ
እንግዲህ ያው የተረፈውን ደግሞ ባልደረባ የከበደ ሲመጣ ይጨማምርበታል
በጣም ጥሩ መልካም ቀን አሁን ወደ ቋንቋ ትምህርት ቤት ነው የምትሄደው ልጆችን ይዘህ
ወደ ቋንቋ ትምህርት ቤት ነው አሁን እንግዲህ ጥምቀት ቢሆንም በሰፈራችን በራስ አይሉ ባበሪ ኪላሜዳ ጥምቀት ቢሆንም እንግዲህ ወደዚህ እንቀጥላለን ስዊድን ያለነውና
አይ ኖ
መልካም የጥምቀት በዓል ለሁላችሁም ለአድማጮችም
ለእናንተም እንግዲህ ተማሪዎቻችሁንም ወላጆቻችሁንም የከበረ ሰላምታ ከኢትዮጵያ ድምጽ ሬዲዮ አድርስልን እጅግ በጣም አድናቆታችሁ ነው በልልን
እናደርሳለሁ አመሰግናለሁ
መልካም ቀን
መልካም ቀን
አምላክ ፍቅርና ጸጋውን ያውርሰን
አባ ደረሰ
ቁጥር ሳይቆል
አባ ደረሰ
አድማጮቻችን እንግዲህ ፕሮግራማችን ሊጠናቀቅ ጥቂት ደቂቃዎች ቀርተዋል። ከዛ በፊት ግን በሚቀጥለው ሳምንት እሁድ ከ 14 ሰዓት ጀምሮ በኢትዮጵያ ኮሚኒቲ ቮልበሪ በሚገኘው በኢትዮጵያ ኮሚኒቲ የዶክተር አብይ የጠየቁትን የዳስፖራ ኢትዮጵያን ወገኖች እና ኢትዮጵያን ትውልድ ኢትዮጵያን በቀን 1 ዶላር ያሉትን በተመለከተ በአውሮፓና በሌሎች ማገሮች ቻፕተር ለመመስረት ስምምነት በተደረሰው መሰረት ከፕሮፌሰር አልጋር ውይይት አርጎ ኢትዮጵያ ድምጽ ሬዲዮ በተደረሰው ስምምነት መሰረት በሚቀጥለው ሳምንት እሁድ በኢትዮጵያ ኮሚኒቲ ቮርበሪ በሚገኘው በ14 ሰዓት ስብሰባ የተጠራ ስለሆነ በዚህ ሰዓት ተገኝታችሁ ኢትዮጵያውያኖች የራሳችሁን ቻፕተር እንድትመሰርቱ ይሁን። በሚቀጥለው ሳምንት እሁድ በ14 ሰዓት በኢትዮጵያ ኮሚኒቲ።
ያው እንግዲህ የዛሬ ፕሮግራማችንም ከሞላ ጎደል ይሄንን ይመስላል። በአለን ተኮር ያረገ በአለን መሰረት ያረገ ነበርና እስቲ ዘውዱ መትለንን እንግዲህ ሲጨምርልና እንግዲህ ሰዓት ይገድበናል 5 ደቂቃ ነው ይቀርን እስቲ ለአድማጮቻችን በድጋሚ እንኳን አደረሳችሁን በልና እንብንዘጋስ።
አው እንግዲህ ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ ይያልን። ዛሬ ዝግጅታችን እንግዲህ በአብዛኛው የጥምቀት በዓልን መሰረት ያደረገ ነው። ከወትሮው ለየት የሚያደርገው አንዱ ይሄ ነው። ሁለቱም ደግሞ ኢትዮጵያ በነበሩና አሁን ያለውን ኢትዮጵያ ነባራዊ ሁኔታ መጎብኘት ያለባቸው ቦታዎችን ቀደም ሲል የዚህ ሬዲዮ ባልደረባ የነበረው መኮንን በሚገባ አብራርቶልናል። ይህም ደግሞ አዲስ ለሚሄዱ ሰዎች ሞር ጥሩ መረጃ ነው ብለን እናምናለን። ሳምንት በተመሳሳይ ፕሮግራሞች እስከምንገናኝ ድረስ በቴክኒካል በቴክኒሻን መብራቱ እንዲሁም ደግሞ አህመድ አብረን ነበርን። እስከ ሳምንት መልካም ሳምንት ይያልን። በአድዋ ድል የአድዋን ሙዚቃ አንድ በመጋበዝ የዛሬ ፕሮግራማችንን እናጠናቅቃለን ማለት ነው።
Bye.